አሲም ባላፕቶፕ ብላችሁ የአደረጃችሁ ሰዎች በጣም 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 እግዚአብሔር ይስጣችሁ። የትግል አምላክ የኢትዮጵያ አምላክ ይርዳችሁ። የሁሉንም ማንገት አስደስታችሁልናልና እንግዲህ ከዚህ በኋላ ወደ ዋናው ነገር ልመለስና እኚህ የኢትዮጵያ አድባር ኮሮኔል አስናቀ እንግዳ በሚገባ ከልጆችም ልጆች ሆነው ከተማሪዎችም ተማሪዎች ሆነው ከተሳሪዎችም ተሳሪ ሆነው ያዩትን ሁሉ በሚገባ አስረድተዋል። እኔ ወደዛ አልገባም። እሳቸው በሚያውቁበት እሳቸው ባመኑበት የምስክር ቃላቸውን የመጨረሻውን ሰጥተውልን ሄደዋል ኢህአፓ። እኔ ግን ይሄ ኢህአፓ ከመነሳቱ በፊት ጣሊያን ሄዶ 1933 ዓመተ ምህረት ጣሊያን ሲሄድ ከዛ በኋላ አስኳላና የቆሎ ተማሪ ተብሎ የቆሎ ተማሪ የቄስ ትምህርት ቤት የአስኳላ ተማሪ በኋላ ነው የመንግስት ትምህርት ቤት የሆነው እንጂ አስኳላ ተማሪ ተብሎ 1935 1936 1937 ያው የነበሩት ተማሪዎችም ነበሩ። በዛን ሰዓት 8ኛ ክፍል የተማረ ስራ ያገኛል። ጨረሰ ማለት ነው ትምህርት እንደ ዛሬው ዩኒቨርሲቲ ማለት ነው። አሁን ስራ በሚያገኝበት ሰዓት የሚቀጠረው መዘጋጃ ቤት፣ የሚቀጠረው አገር ግዛት ጸሐፊነት ተራኒ ይባላል። የዛን ጊዜ ጸሐፊ በኋላ ተሻሽሎ የመጣ ነው። ተራኒ ነበር የሚባለው። ተራኒነት ተቀጠረ የከሌ ልጅ ነው የሚባለው የነበረው። በኋላ ደግሞ ወደ 10ኛ ክፍል ሲደርስ እነዚህ እንግዲህ ለራሳቸው ለኑሯቸው ለምናቸው ነው እንጂ የሀገርን ጉዳይ የህዝብን ጉዳይ የምን ጉዳይ የጭቆናን የረገጣን ጉዳይ ዞር ብለው ማያዩትም ነበረ። በዛን ሰዓት ጃንሆይ በጣም 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 የተከበሩ ናቸው። ገና ከወዲያ መኪናቸው ሲመጣ ቢያዩም ባያዩም ለጥ ብለን መሬት ነው የምንነሳው። ስለዚህ የእሳቸውን ድምፅ ስም እነኚህ አርበኞች የነበሩ 5 ዓመት በጣሊያን ሲታገሉ ኖረው ሌሎች ወሻቃ ወሻቃ የነበሩት ሲሾሙና ሲደላደሉ የኤርትራ ጣሊያን ጥሏቸው የሄደ ኤርትራውያኖች በሹመት ደረጃ ሲያድጉ ለምሳሌ ጅማ አቶ እቁበ የሚባሉ ሰውዬ ኢንስፔክተር ሆነው ተሹመው ሄዶ ነበር። እንግዲህ ጣሊያን ጥሯቸው የሄደ ባንዳ ናቸው። እነዛ እንደዛ እያደጉ ሲሄዱ እኛ አገራችንን ታግለን የመለስ ነው እያለን በሚለው አንዳንድ ጥያቄዎች በሚነሱ ጊዜ ጃንሆይ ያስሯቸዋል። ለምሳሌ ብትወደድ ነጋሽን ጃንሆይ ሊገለብጡ ነበር ተብለው ጅማ ታስረው ምንም በማናቀው ነገር ምን ነበር ስም ነበራቸው ምንላቸው የካሃዲ መንደር ነው የምን መንደር ተብሎ ነበር የሚጠራው። በዚህ አይነት ውስጥ ነበሩ የነበሩት ተማሪዎች። ይህ የሚታያቸው አልነበረም። ሁለተኛ ደግሞ ምን ነበር የሚያሰፉት? ፋሪያን ሲፌት ምን ነበር የሚያገቡት? ከነሱ ኩያቸውን እንደዛ ባለ ሁኔታ ውስጥ ነው የነበሩት 37 38 39 እስከ 40። አሁን በ40 ውስጥም ተማሪው ሲቆጣ ወጥ አልጣፈጠኝም ብሎ ነበረ ደፍቶ እንትን ያቆም ነበረ ትምህርት ቤት ያቆም ነበር። አሁን ጃንሆይ ሄደው የወይን ዘለላ ብርቱካን ሰጥተው አባብለዋቸው ይመጣሉ ወደ ትምህርታቸው ተመልሰው ይገባሉ። በ1953 ዓመተ ምህረት ጃንሆይ ወደ ብራዚል ሊሄዱ ሲነሱ የአንበሳ አውቶቡስ ሰራተኞች እኔም ነበርኩበት ባቤቱታው በሽፍት የምንሄድ ገና ጽፈት ቤታቸው ሄደን ከመነሳታቸው በፊት ያዝናቸው ጃንሆይን። ከዛ ጃንሆይ ለእኛ አንድ ያልፈለግነውን ሰው አስወጥተውልን ፊታውራሪ እስጢፋኖስ የሚባሉ ነበሩ ዝም ብለው እንደ ዕቃ የሚጫወቱባቸው መስሪያ ቤታችን ውስጥ እሳቸውን ሲያነሱ እሳቸው ጌታዬ ምንም አይደሉ እንደ ዕቃ ነው ያስቀመጧቸው ብዬ ስለተናገርኩኝ ጃንሆይ እቃ ነው ብለሃለች አርፈ ተቀመጣሏቸው። በዛን ሰዓት እንደዛ ሄደው አፈንጉስ እሸቴ ገዳን ለኛ ባልደረባ ሰጥተው ሊሄዱ ደጃዝማች ለጥይበሉ ገብሬን ማሞት አደሰን እነዚህን ባልደረባ ሰጥቻቸዋለሁ። አፈንጉስ እሸቴ ገዳን ባልደረባ ሰጥቻቸዋለሁ። እኔ ስመለስ እፊቴን ብታቀርቧቸው ብለው ሄዱ። ታሳስ አንድ ቀን ነው ይሄ። በታሳስ 3 መንግስቱ ነው አይግርግር አደረገ። ነገሩ ሁሉ ተበላሸ። እኛ የኛም አቤቱታ ተዳፍኖ ቆየ። አልቀረም ይነሳል ግን ወደዛ አሁን እዛ ድረስ ልድረስና እንደገና ወደ ኋላ መለሳለሁ። በዛን ጊዜ ተማሪዎቹ የነበሩት ተማሪዎች ደግሞ ማለት ነው 10ኛ ክፍል ሆነ እንትናቸው ደረጃቸው 10ኛ ክፍል የደረሰ ኮርስ ያገኛል። ወደ ወታደርነት እንዲቀጠር ወደ አለማያ ይገባል። ወደ አየር አብራሪነት ይገባል። አየር ወላድነት ይገባል። ኔቪ ተብሎ ተከፈተ። እንግዲህ እንትን ኢትዮጵያ እየከፈተች ሄደች የስራ መስክ። በዛ ላይ ይሳተፉ ነበር። እነዛ በዛ ላይ ከመሳተፋቸው በፊት እኛ የስራ ማቆም አድማ ስናረግ የአንበሳ አውቶቡስ መስሪያ ቤቶች የስራ ማቆም አድማ በ1954 ዓመተ ምህረት ስናደርግ 4 ቀን ሙሉ ነበር ያደረግነው። እንደገና በድርድር ተመልሰን እነ መቶ አለቃ አመዴ ለማ ሌሎችም ነበሩ ግን አሁን ስማቸውን ረሳዋለሁኝ እንጂ እነሱ አደራድረውን እኛ ወደ ስራ ተመልሰን ስንሰራ አውቶቡስ ይዘን ስንወጣ ተማሪዎቹ ሊመቱን ይነሱ ነበር። እናንተ ደሞዝ አንሷችሁ ነው ስራ የምታቆሙት? አንቺ 45 ብር ደሞዝ አንሷችሁ ነው ስራ የምታቆሙ ደግሞ እናንተ ብሎ ስራ አቋሚ ይሉናል። እኛም ዝም በል ክፍታፍ፣ ወዲ አልሞላም ብለህ ወጣ አልጣፈጠም ብለህ አይደለም እንዴ ደፍተጃን ወይን የምታምሰው? ዝም በል እምቢ ካልክ ፖሊስ ጣቢያ ወስጄ ነው የማጋፍጥህ እንላቸዋለን። የዛን ጊዜ ደንግጠው ዝም እያሉ ይሄዳሉ። ይቃወሙን ነበር ለማለት ነው እንጂ ስድቡን ለመናገር ፈልጌ አይደለም። እንደዛ በሚል የሚቃወሙን ተማሪዎች ነበሩ። እንኳን ለህዝብ ሊያስቡ እንኳን እከሌ ተጎዳ ሊሉ እንደምንም ብለው ትምህርት ቤት ተምረው መቼም ከ1949 ዓመተ ምህረት ጀምሮ በአውቶቡስ የማይሄድ ተማሪ የሁሉ ሽማግሌ ፕሮፌሰር ምናምን ሆኖ ያለው ሁሉ በአውቶቡስ ያልሄድኩም የሚል ሰው አይኖርም። በአውቶቡስ እያጋዝን ነበር የምናስተምራቸው። በዛን ሰዓት እንኳን ለኢትዮጵያ ህዝብ ሊያስቡ ቀርቶና እኛ በቲርጋዝ እየታፈንን ሰላማዊ ሰልፍ አድርገን በቲርጋዝ እየታፈንን እኛኑ ነበር መልሰው የሚጨፈጭፉን። እንግዲህ ይሄ ጋህድ ነው የአዲስ አበባ ህዝብ የሚያውቀው፣ ተማሪዎቹም ራሳቸው የሚያውቁት ነው። ከዛ በኋላ ግን እንደዚህ ሲሆኑ ቆይተው ምን ነበር የሚያደርጉት? ውጭ ሀገር ይሄዳሉ። ከአስረኛ ክፍል የዛን ጊዜ ዩኒቨርሲቲም አልነበረም። ከ53 በኋላ ነው ዩኒቨርሲቲ የተጀመረው። ከዛ ትምህርት ቤት ሲወጡ ጃንሆይ ወደ ውጭ ይልኳቸዋል። ስኮላርሽፕ አግኝተው ሄዱ ይባላሉ። ተምረው ተመልሰው ሲመጡ ዘመዶቻቸውን አይጠይቁም፣ ሆቴል ነው የሚተኙት። እንኳን ለሌላ ሰው ሊያስቡ፣ ልብ አድርጋችሁ ተከተሉ ነገር፣ እንኳን ለሀገር ለወገን ሊያስቡ ዘመዶቻቸውን አያስገቡም ነበር። ሆቴል ተኝተው መምጣታቸውንም የማይሰቡ ሰዎች አሉ። ምሳሌ ከገጠር አካባቢ የመጡ ነገሮች ዘመዶቻቸው መምጣታቸውን የማይሰሙ አሉ። አሁን ስራ ይቀጠራሉ፣ ሂዱና ጃንሆይ ጋር እጅ ነስታችሁ ኑ ይባላሉ። ሄደው ጃንሆይ ጋር እጅ ነስተው ይመጣሉ። የሆነ አገር ግዛት ነው የዛን ጊዜ ትልቅ መስሪያ ቤት፣ አገር ግዛትና ማዘጋጃ ቤት ነው። እዛ አንድ ቦታ ላይ ስራ ይቀጠራሉ። ቮልክስቫገን መኪና ይገዛሉ። በቃ አለም ደህናዋይ ነው፣ ለራሳቸው ነው እንጂ ምንም ለኢትዮጵያ ህዝብ ዞር ብለው አይተው የማያውቁት ተማሪዎች ናቸው የነበሩት። ከዛ በፊት ማለቴ ነው። ወርቅ ይዝነብበት ብዬ የምለው በ1939 እና በ1941 የተወለዱ ልጆች በአጠቃላይ ለክፋቱም ሆነ ለደግነቱም ሆነ የኢትዮጵያን ጉዳይ ተምረው ሲደርሱ ትውልዳቸው ነው የተወለዱት። በ1941 ነው ወይም ወደ ኋላ ብመለስ 39 ነው፣ ግን ብዙም 39 የለም። 1941 የተወለዱ ልጆች ናቸው። ወደ ዩኒቨርሲቲ በሚደርሱበት ጊዜ የአባቴን መንግስቱ ነዋይ ግርግር አድርጎ የአባቴን ቦታ ሰጥቻለሁኝ ለዩኒቨርሲቲ ስል እሱ ከተመጣው የኢትዮጵያ ህዝብ ነው ማለት ተጀመረ ቀስ ቀስ እያለ። እና እንደዛ እያሉ ሲመጡ እነዚህ በ1941 ዓመተ ምህረት እና 40 የተወለዱ ልጆች በሰፊው የኢትዮጵያ አስተዳደር ምን አይነት መሆኑን ተገነዘቡ፣ ተረዱት ማለት ነው። በዛ ባፋኝ ስርዓት ውስጥ እኛ ሰላማዊ ሰልፍ ስናረግ የአንበሳ አውቶቡስ መስሪያ ቤትና ኮካኮላ ፋብሪካ ባቡር ጣቢያ ነው የመጀመሪያ የሰራተኛ እንትን የነበረው። እኛ ስብሰባ ለማድረግ አንድ ነገር ለመወሰን ስንፈልግ ሴቶቹ አሸርጠን ወንዶቹ መጥተው ቤተ ክርስቲያን የድር ሬሳ ጠባቂ መስለን ነው ተወያይተን እንትን ብለን ምን ወስነን የምንለያየው የምናደርገውን ነገር። አሁን እንግዲህ ወያኔ ደግሞ በሌላ መልኩ ይጠቀምበታል ይችን መቼም የሰው መቀማት ያውቅበታል። እና እንደዛ አድርገን ሰላማዊ ሰልፍ እንወጣለን፣ አስፈላጊውን ጥያቄ ለአገር ግዛት እንጠይቃለን፣ ለሰራተኛ ማህበርም እንጠይቃለን። ያንን እናደርጋለን። እንደዛ በታፈነው አድመኛ ተብሎ በሚጠራበት በሚጠላበት አድመኛ ተብለው በሚሰቀሉበት ከርቸሌ ውስጥ እነ ደጃዝማች ኃይሉና ናደው የሚባለውን ከርቸሌ ውስጥ ሰቅለዋቸዋል፣ በአድመኝነት ማለት ነው። እንደዛ በሚደረግበት ሰዓት ይሄ ትውልድ ነገሮችን እያብላላ ሁኔታዎችን እያነበበ መጽሐፎች የውጭ ሆኑ ምን ያርግ የሀገሩን የእኛ የሀገራችን ታሪክ ከሃይማኖታችን ጋር የተሳሰረ ነው። ከሃይማኖታችን ጋር መተሳሰሩን ትውልዱ አላወቀም። አስኳላ የመንግስት ትምህርት ቤት ተምሎ ወደ መንግስት ትምህርት ቤት ነው የሄደው። ያ የቆሎ ተማሪ የተባለውም ሲማር ቆይ ስድስት አመት ተምሮ ሳሪያን ካኪ ሲለብስ እኔ ምን በወጣኝ ነው እዚህ ተውሻ ጋር የምታገል እያለ ወደ ትምህርት ቤት መጥቷል፣ ወደ መንግስት ትምህርት ቤት። ስለዚህ ይሄ ትውልድ ሁሉን ነገር እንደ መነጽር አይቶ የአገሩ ታሪክ ወደ ኋላ መለስ ብሎ ሊያሳውቀው የቻለ የለም። የአጼ ምኒልክን ታሪክም አናውቅም። እንጃ በኋላ የነበራችሁ ተማርን ብላችሁ እንደሆን ነው እንጂ እኔ በእድሜ ትምህርት ቤት የነበርኩ ጊዜ ስለ ፕሬዚዳንት አይዘናወር እና ስለ ሌሎች ነው ስናነበንብ የምንውለው እንጂ ስለ ሀገሬ ታሪክ ስለ አጼ ቴዎድሮስ፣ ስለ አጼ ምኒልክ፣ ስለ እነ ንግስት ምንትዋብ፣ ስለ ማንትሴ፣ ስለ ጎንደሩ፣ ስለ አክሱሙ አናውቅም። ይህም ተማሪ በዚህ ምክንያት ይህን ታሪክ አላወቀም። ምንድን ነው ያነበበው? የባህል ጥገኛ ወርሰን ስለነበረ ነጮች ጠላቶቻችን በባህል ጥገኝነት ገብተውብን ነበር። የእነሱን ልብስ ቀሚሳችን አጠር ማድረግ፣ ነጭ ሸሚዝ መልበስ፣ ጎናና ጃካ የምንለው ነገሮችን ስንለብስ እነ ተፈራ ካሳ ጽፈው የሰጧቸው የዛን ጊዜ ምን አይነት አዋቂዎች በኢትዮጵያውያኖች እንደነበሩ የሀገሬ ልጆች በጣም ታምራላችሁ፣ ቀሚሱን ወደ ታች ዝቅ አድርጉ ባካችሁ የሚል ነበር የሚሉን። እንደገና ለምሳሌ ህንዶች በጣም ስልጡን ናቸው፣ አልተቀላቀለም ከሌላ ህዝባቸው ይሉን ነበረ። እኛ ያንን አናውቅም። የባህል ጥገኝነት ወርሶናል። ለራሳችን ወርቃችንን ጥለን ብረት ነው የምናጌጠው። እና በዛን ሰዓት ያ ሁሉ በሆነበት ሰዓት ይህ ሳያሸንፋቸው የሚገባውን መጽሐፍ በማንበብ ጊዜው የሰጠውን ምስራቃዊ ስርዓት ለሰው ልጅ እንዲህ ያደርጋል ተብሎ ሁሉ ነገር የሚሰራው ጊዜና ሁኔታ ነው። ጊዜ ሰጥቶት የዛን ጊዜ የሚነግሰው የሚወራው ስለ ራሳቸውም ጃንሆይ እንኳን ስለ ሶቪየት ህብረት ማውራት ጀምረው ነበረ ከአሜሪካን እንትን ብለው። እና በዛም ሰዓት እነዚህ ልጆች ይህን መጽሐፍ በማንበብ ይህን መጽሐፍ አንብቤ በጭንቅላቴ እንደ ወዳጄ ልቤ ልተወው ሳይሉ ለሀገሬ ህዝብ ባውለው፣ ለሀገራችን ህዝቦች ብናውለው፣ ለተጨቆኑት፣ ርስት ለተቀሙት፣ ራስ መስፍን ጌምቢ የሚባል ሀገር ጊጃቢ ከሚሉት ወንዝ ኦርጌሳ ከሚሉት ወንዝ የመለሰ መሬት ነበራቸው። ያንን የህብረተሰቡን የኦሮሞውን መሬት ቀምተው ነው እንጂ ራስ መስፍን የነበሩት በትግል ሜዳ ላይ 5 ዓመት አርበኛ እንጂ ያው ሁሉ መሬት አልገዙም። ያንን ሁሉ ቀምተው እነ ሸኪ ቤሎ የሚባሉ ተገርፈው እንጨት ላይ አቆመው ያሳድሯቸው ነበር። ከዛ ሸሽተው ሐረር ሄደው ሐረር ጠፍተው ነው የቀሩት። ከጌምቢ ወጥተው ማለት ነው። ጌምቢ የሚባል ሀገር ወደ አጋሮ መንገድ ላይ መሄጃ ነው። እንደዚህ አይነት ይሄ ተሰምቷቸው ሌሎችም እንደገና የአጼ ኃይለ ሥላሴ መንግስት አይተንፍሱ ቀና ብላችሁ አጥቱ በሚባልበት ሰዓት የቤተርስ ገንዘብ እየተባለ ወይ አይታረስበት ወይ አይዘራበት ወይ ሰራተኛ እዛ ሰርቶ አይበላ ከዚ ከበደሴ መንገድ ወለድ የሚባለው ነገር የስናይ ድረስ ከሚሴ ነው ምናምን የሚለው እስከሚወስነው ድረስ የራስ የአልጋ ወራሽ ነው። ከዛ መጣን የልውል መኮንን ነው። ከዛ መጣን የልዕልት ተናኘ ወርቅ ነው። አዳ መሬት አዳዎች አርሰው ሊገብሩ መጥተው ግብር ይዘው መጥተው 3 ቀን 4 ቀን ተንገላተው በገዛ ቀለባቸው በረንዳ ላይ ያደሩ የሚረከባቸው አጥተው የመቤትነታቸውና የጌትነታቸው ብዛት በኢትዮጵያ ላይ ሌላውን እንደሰው የማይቆጥሩበት ጊዜ የነበረውን አይቶ ይሄ ትውልድ ይሄ በ1941 የተወለደ ትምህርት ትውልድ ማለት ነው እነዚህ ነገሮች በምን ይወገዳሉ እያለ እየተወያየ በኋላ መጨረሻው ላይ መሬት ላራሹ ብሎ ሰላማዊ ሰልፍ ይዞ ወጥቶ በቅቤ ተራ በኩል በዚህ በፈራሪ አብተ ጊዮርጊስ ድልድይ ሲዞር እኛ ደግሞ አውቶቡስ ስንመጣ ምን ይላሉ እነኚህ ልጆች መሬት ላራሹ ይላሉ። እንዴ ታዲያ ሳርስ ሊበላ ኖሯል እንዴ? እንደዚህ እያልን እኔና ሾፌሩ ወይም ሌሎችም እንደዚህ እያደረግን ነበር የምንላቸው። እነሱ ግን መሬት ላራሹ ብለው ተነስተው ዞረዋል። ያንን መጽሐፍም አንብበዋል። እነሱ እውነተኛ ተፈጥሯዊ ህብረተሰባዊነትን ለመመስረት ነው ጉዞአቸው የነበረው። ጥገናራ ለውጥ ሳይሆን ስር ነቀል ለውጥ ለኢትዮጵያ ህዝብ ይበጃዋል፣ ለፍትህ፣ ለርትዕ፣ ለእኩልነት፣ ለመብት ስር ነቀል ለውጥ ነው የሚሆነው ብለው ነው የተነሱትና ያን ያህል የታገሉት። እነዚህ ዛሬም ኢህአፓን ፈጥረው የሚሰደቡ የሚወቀሱ ጨፍጫፊ፣ ገዳይ፣ ገራፊ፣ ነፍሰ በላ ሁሉ አድሞ ስማቸውን የሚያጠፋቸው ከመንግስቱ ኃይለ ማርያም ጀምሮ ስማቸውን የሚያጠፋቸው እነዛ ወጣቶች ናቸው ለኢትዮጵያ ህዝብ የቆሙት። የፈለጉትን ብለው ግንባር ብለው ምን ብለው መስርተው መጥተው የኢትዮጵያ ህዝብ አብዮታዊ ፓርቲ ብለው መስርተው ፓርቲ በሌለበት ሰዓት የንጉሶቹ ነው እኮ ፓርቲ የነበረው። እዛው የነ እንትና የነ እንዳልካቸው የነ ማንትሴ የነ ልልታናኝ ወርቅ የነ ልልሳራ የነ ማንማን የነበረ ፓርቲው ይሄ ማህበሩ የንጉሶቹ ነበር እንጂ ወደ ውጭ ወጥቶ ማናየ ባህላችን ከሌላ ባህል መቀላቀሉ የታያቸው። ለምሳሌ ዩኒቨርሲቲ ውስጥ እነ ጥሩ ወርቁ አቀዩ የውጭ ሀገር ፋሽን ሲያሳዩ አታሳዩብንም ትምህርት አትሰጡብንም ብለው የሚጣሉ ልጆች እነዚህ ዛሬ ይሰደባሉ ሞቱና አለቁና ሌላውሳ ነፍሰ በላው ምን ሊባል ነው? ገዳዩ ምን ሊባል ነው? ገራፊው ምን ሊባል ነው? ያን ጥላ ሞተት እየተከራየን አሳድገናቸው አንዱ አንዱን የበላይ ሆኖ የሚገርፍበት ስርዓት በጠየቁ ዲሞክራሲ ይዘው በረጩ ምንም ነገር ባልያዙ ባዶ እጃቸው ሰላም በሰላም የህዝብ መንግስት ይመስረት ብለው በጠየቁ በእነዚህ ላይ ሽጉጥና ጥይት ሲያርከፈክፍባቸው የነበረ ሁሉ ዛሬ ተመልሶ እንደገና እነሱን ወቃሽና ከሳሽ የማያፍር ትውልድ የማይሰቀጥጠው ትውልድ እርመበላ ትውልድ እርመበላዎች ናቸው እነዚህ። መልሶ እንደገና ለኢትዮጵያ ህዝብ ቆመው ከኢትዮጵያ ህዝብ ጎን የተሰለፈውን ኢትዮጵያ የምትባል ሀገር የለችም የመቶ አመት ሀገር ናት እያለ ሲያስተምር የለም ኢትዮጵያማ የ2000 አመት ታሪክ ያላት ናት ብሎ ከአክሱም አንስቶ እስከየት ድረስ ታሪክ እያስተማረ የመጣ የህዝቡን ታሪክ እያስተማረ የመጣ በጠላት ጊዜ አርበኞች የነበሯቸውን መለስ ዜናዊ እና ወያኔዎች እንትና አስራታ ብስራት አማረ የሚባል አለ እሱ እነሱ ሆነው መሬት ተከዜ ውስጥ መሬት ቆፍረው እነዚህን አርበኞች ለከምከም ይያረጉ ይወሰዱ በሚያስሩበት ሰዓት ይሄፋ ግን አርበኞቹን አክብሮ ሽማግሌዎቹን አክብሮ ወጣቶቹን ወጣት ሆኖ ቤተክርስቲያን አበበ ደርሰራው አስተውሳለሁ በ1972 ዓመተ ምህረት ጥር ወር ላይ አርማጮ ውስጥ ጥምቀት ስለነበረ ታቦት እየመራ እየተሸከመ ወረብ ያረገ ሲሄድ አውቃለሁ አበበ ደርሰራው አንድ ኩይሳ ምሩት ጓድ ነበር በኋላ ተሰዋ እሱ ዲያቆን ሆኖ የማያውቁትን ፍርአት አሳይቷቸው እንደዋለ ይሄ ባርሶ አደሩ ዘንድ የሚታይ የሚነገር ነው ኢሃፓ ሃይማኖት የለውም ኢሃፓ ኮሚስት ነው ለሚባለው ሁሉ በየቤተ ክርስቲያኑ ቋራ ውስጥ ደግሞ በ18 ጊዮርጊስ ብለው የሚያከብሩት በዓል አላቸው በጣም ትልቅ በዓል ነው ከአዲስ አበባም ከየትም የሚመጣበት ሀገር ነው ቋራ ውስጥ እዛ የቤተ ክርስቲያኑ መሪ ሆኖ የሚሄደው አበበ ደብተራው ነበር ከሌሎች ከዛ አገር ከዲያቆናቶች ከኛ ጋር የተሰለፉ ሰራዊቶች ጋር ማለት ነው እና እንደዚህ አድርገን በየመልኩ በየሰውነቱ በቋንቋው በእድሜው እየገባ ለራስህ ነው ይሄፋ ሲታገል ሚሊሻ ብሎ ፈጥሮ ሚሊሻዎችን አስታጥቆ እነተኛ ጓዶች እኛ ሙተን ነው አርሶ አደሩ ለነጻነቱ ሞትን እናስተምረው ያሉ ነው እፊት ሄደው ተደፍተው ያለቁት እንዲህ ያለ ትውልድ ነው ዛሬ የሚሰደበው በሌባና በነፍሰ ገዳይ በርመበላ እንዲህ አይነት ትውልድ ነው ዛሬ የሚሰደበው አርሶ አደሩን አርሶ አደር ሆኖ ሳይረግጠው የደርግ ወታደር ኮታ ብሎ አርሶ አደሩን ሲያሰቃየው ኮታ አታረግም እያለ እየማረከ የማይሆነውን እያስተማረ ብዙ መማር የሚፈልገውንም ብዙ ትምህርት እየሰጠ አርሶ አደሩ ኢሃፓ በሚያስተዳድርበት አካባቢ ወልዶ ክርስትና አስነስቶ ድሮ አንዳንድ ሹማምንቶች እንደነ ገብረሆት ያሉ ተዋጊዎች ሲገኙ ቀሚስ እየለበሱ ነው የሚወጡት ቀሚስ ለብሰው ነው የሚያመልጡን የነበረው እንዲህ አድርጎ ለሀገሩ እንዲህ አድርጎ ለወገኑ እንዲህ አድርጎ ለህዝቡ ለአገሪቷ አንድነት እስከዛሬ እስከመጨረሻው እስካሁን ድረስ እችን እስከምናገርባት ቀን ድረስ ለኢትዮጵያ አንድነትና ህልውና ለህዝቡ ክብርና መብት ቆሞ የሚታገል ኢሃፓ ነው እንግዲህ በሶስት ትውልድ ከፍዬ ሁኔታዎችን አብራርቼላችኋለሁ ሌላው ደግሞ ሴት ኃይል ወንድ አላለ በኩልነት ነው እንጂ ሴቶችን በሌላ መንገድ ወንዶችን በሌላ መንገድ አይደለም ያየው እኩል በእኩልነት ደረጃ እኩል ትግል እኩል መብት እኩል ነጻነት ሰጥቶ የሚኖር ነው እንደገና እኛ የማን ነው መሪ ወርዶ ሁሉም በየአመቱ በአራት አመት ጉባኤ ስናረግ ወርደው ሌላ ሊቀመንበር ተመርጦ ሌሎች እኛ በፈለግነው ጉባኤው የጉባኤው ተሰብሳቢዎች ሰበካው በፈለገው መንገድ መርቶ ከዚያ በኋላ እንደገና ምርጫ ሲደረግ ራሱን አስገምግሞ ነው የሚወጣው የኢሃፓ አመራር ራሱ ተገምግሞ ነው እንደገና ተመልሶ ከሌላ ምርጫ ጋር የሚቀርበው ለዚሁም አልመረጥም ባካችሁ ደከመን ባካችሁ ሞትን ይላሉ እኛስ ሞተን የለም ወይ አባላቶቹ ገትረው ይዘው አባላቱ በጣም ጎበዝ ነው በጣም ጠንካራ ነው ዳር እስከ ዳር አንድ አይነት አስተሳሰብ ያለው የኢሃፓ አባላት በጣም ጠንካራ ነው ይሄ ደግሞ እስከ ዛሬ ድረስ እዚህ ድረስ ይዞ መምጣቱ አባላት ነው እንጂ አመራር ብቻውን ተንጠልጥሎ አይደለም ስንፈልግ እናወርዳቸዋለን ስንፈልግ እንመርጣቸዋለን በእንዲህ አይነት ዲሞክራሲ ውስጥ ነው እያለፍን የመጣ ነው ማለቴ ነው ይሄ ሁሉ አመት ስህተት ይባላል ስህተቱ ምኑ ላይ ነው ብሔራዊ ውትድርና ደርግ ብሔራዊ ውትድርና መስርቶ እነዛ ብሔራዊ ውትድርናን የፈሩ ልጆች 500 ብር ቤተሰቦቻቸው እየከፈሉ 5000 ብር እየከፈሉ ወደ ሱዳን ላኳቸው፣ ወደ የትም ሀገር ላኳቸው፣ ወደ ጅቡቲም ላኳቸው። እንደገና ደግሞ ከኢሃፓ ብተና እድሜ ለአቶ ክፍሉ ታደሰና ለአቶ ያሬድ ጥበቡ በተደረገው የኢሃፓ ብተና ጊዜ ተመልሰን እንደገና አመራራችንን መርጠን ተመልሰን ትግላችንን እናጧጡፋለን እያለ የመጣ ሁሉ ወደ ሱዳን የአሜሪካን መንግስት ሳይለምኑ ሳምጥቶ አውሮፕላን ዘርግቶ የኢሃፓን ተጋዳይ ብቻ ነው የምንወስደው። ምን ነበርኩ? ኢሃፓ ነበርኩ። ዛሬስ አልታገልም፣ ፈርም። እንዲህ አድርጎ ሙልጭ አድርጎ አግዞ ጨረሰ። ኢሃፓን አግዞ ከጨረሰ በኋላ ሌላ መስመር ዘርግቶ ሌላ ፈተና ያመጣ ጀመረ። ያለምንም ጥያቄ የመጡ ናቸው እዚህ ሀገር ያሉት። እንግዲህ በዛን ሰዓት እግዚአብሔር ያሳያችሁ የሶሻሊስትን ስርዓት ለማጥፋት መንግስቱ ኃይለ ማርያምን ለመጣል ሰው በመብራት ነበር የሚፈልገው። የአሜሪካን መንግስት በመብራት ነበር የሚፈልገው ሰው በዛን ሰዓት። ከዛም የመጡ ከኛም ተበትኖ የመጡ ብሔራዊ ውትድርናም እያሳደዳቸው መከራቸውን እያዩ ግማሾቹ በመሳሊጥ ሱዳን ድንበር መሳሊጦች አሉ፣ በፋስ ተጨፍጭፈው የቀሩ የሀረር ልጆችና የአዲስ አበባ ልጆች፣ የጎንደር ብሔረሰብ ልጆች ግን ድሮ አባቶቻቸው ገበያው ሱዳናቸው ቅርብ ስለነበረ መንገዱን ስለሚያውቁ እነሱ ደህና ይገባሉ። እንዲህ ሆነው የመጡ ሰዎች እዚህ ሀገር ሲመጡ ፓርኪንግ ሎት ገብተው ብር መሰብሰብ ነው እንጂ ስለ ሀገራቸው ስለ ወገናቸው ዞር ብለው ያዩበት የለም። የዛን ጊዜ በደርግ ጊዜ ታግለው ቢነሱ ኖሮ እዚህ የአሜሪካን መንግስት እነሱን ከመርዳት እነሱን ይረዳ ነበር። ለምን? እነኛን ወያኔዎች የሚያውቃቸው አልነበረም። አረቡ ዓለም ውስጥ ነው ሲልከሰከሱ የነበሩት እንዳበደ ውሻ። ይህን ያህል ማዕረግም አልነበራቸውም። የኢህአፓ መፍረስ ነው ይህን ያህል ማዕረግ ያሰጣቸው ለነሱ። የዛን ጊዜ ተሰባስበው ከመታገል ፋንታ የየራሳቸው ኑሮ ሲደለድሉ ከርመው አርፈው አርፈው ተነስተው ዛሬ ስህተት ስህተት ስህተት። ምኑ ላይ ነው ስህተቱ? ለህዝብ ወግኖ ህዝብን ነጻነት አስገኝለታለሁ፣ አገሬን ድንበሮን አስጠብቃለሁ፣ እኩልነት እመሰርታለሁ ብሎ ነው እንጂ የተሳሳተው ኢህአፓ ሸጦ ለውጦ አይደለም። ለማንም አጎብዳጅ እጅ ነስቶ አይደለም። በሀገር ጉዳይ ላይ እና በወገን ጉዳይ ላይ አንጡ ድገሙ የሚያይባል ሀቀኛ እምነት ስላለን ሁሉም በዛ ደረጃ ነው የሚታየውና የሚያየው ያለ። ያኔ ቢነሱ ኖሮ መንግስቱ ኃይላ እኛ በሜዳ እየተዋጋን እነሱ በዚህ በአቤቱታ ዛሬ እንዳደረግ ነው ማለት ነው መለስ ዜናዊን ለመጣል እንዳደረግ ነው በሰላማዊ ሰልፉም በአቤቱታውም እዚህ ቢረዱ ኖሮ ወያኔ ማታደግ ኢሳያስ አፈወርቅም ከፋይል የኢትዮጵያ ህዝብም የመረጠውን መስርቶ ይኖር ነበር። ያን አላደረጉም። ተሳሳትን። እስከ ዛሬ ድረስ ይህን ነገር አልታየንም ነበረ። በጣም ተጸጸትን ከማለት ፋንታ ማንኛቸውም መጽሐፍ ጸሐፊ፣ እኔ በጣም ይገርመኛል፣ መጽሐፍ ጸሐፊዎች ራሳቸውን እያሽቆለኩ ይጽፋሉ። አሁን ክፍሉ ታደሰ በጻፈው መጽሐፍ ላይ የከተማው አይነተኛው ትግል እሱ ነው የነበረበት። ሌሎችን የምናገረውን ልናገር የማልፈልጋቸውን ነገሮች እሱ የሚያውቃቸው ነገሮች አለ። ያችን አልነካም። ራሱን ነጻ አድርጎ ነው የጻፈው። ማንኛቸውም ጸሐፊዎች እንደዛ ነው የሚያደርጉት በአሁኑ ሰዓት ማለቴ ነው። ሌሎቹ ደግሞ እንደና አቶ አንዳርጋቸው ጽጌ መሳዮች ነጻነት የማያውቅ ነጻ አውጪ በሚል ጽፍ ያለሁ እኔ በጣም አፈርኩኝ። አንድ ቴሌቪዥን ላይ ሳይ በኢትዮጵያ ውስጥ የጽፈት ልምድ ባልነበረበት ቦታ በሌለበት ቦታ እኔ ነጻነት የማያውቅ ነጻ አውጪ የሚል ጽሁፍ ጽፍ ያለሁ ብሎ ሲደነፋ ሳይ እንዴ! እና አቶ አዲስ አለማየሁን የታረጓቸው እነዚህ የታሪክ ካህዲዎች፣ እነ ብርሃኑ ዘሪሁንን የታረጓቸው፣ እነ በዓሉ ግርማን የታረጓቸው፣ እነ መምህር አብራራውን የታደረጓቸው፣ ስንት ጸሐፊዎች ነበሩ መጽሐፍ እነ ወራጀ ልበኔ ጻፍ ብላተን ጌታ ህሩ ወልደ ስላሴን ጌታ ደረሷቸው እኔ እንኳን በማውቅበት ደረጃ እነዚህ ካሃዲዎች ይሄንን ብሎ ሲናገር እሱ የጻፈው መጽሐፍ ቢነበብ አንዱ ተብርሃኑ ዘሪሁን ይወሰደው አንዱ ተእንትና ይወሰደው ከዚህ ከበአሉ ግርማ ተጻፈው አንዱ ከእንትና ከኝ ከጻፈው ሐዲስ ዓለማየሁ ይወሰደው አንዱ ከብርሃኑ ዘሪሁን ይወሰደው እንዲህ አጠረቃቅሞ ጽፎ የኢትዮጵያ ህዝብ አዲሱ ትውልድ ታሪክ ዝም ብሎ ታሪክ ማያውቅ ይያግበሰበቱ ይገዙለታል ደሞ ተቃሊቲ የተጻፈ መጽሐፍም መጣለ ጉዱ አቶ ብርሃኑ ነጋ ቃሊቲ ሆነው ይሄን መጽሐፍ እስከቻሉ ድረስ መጽሐፍ ቤት ነው ያለው ማለት ነው ብርሃኑ ነጋ እስር ቤት አይደለም ያለው መጽሐፍ ቤት ነው ያለው እንዲህ አይነት ነገር ከሃዲ ክህደት ሲመጣ በኢትዮጵያ ህዝብ ላይ አገሩ እንኳን አሜሪካ ነው በኢትዮጵያ ህዝብ ላይ በጣም የሚያሳዝን እንደው በዛን ሰዓት ኢትዮጵያ የበሰለም ያልበሰለም ከሃዲም እውነተኛም መውለዷ እነዛ እውነተኞች እየመነመኑ ሲሄዱ እንደው ከጣሊያን ጦርነት አንስቶ እውነተኞች እየመነመኑ ሲሄዱ የባንዳ ልጆች ውላጆቻቸው እየተስፋፉና እያበቡ መሄዳቸው እንደነ አቶ ሌሎች ተቀምጠው እንደ ሳሙኤል አለማየሁ አይነቱ ለሀገሩ ለወገኑ የሚንገበገብ ሚስት የለው ድስት የለው በቃ እንጀራ ሳይቆርስ በኢትዮጵያ ጉዳይ ሲያርፍ ሲደብን ከዚህ ዓለም በህይወት እንዳለፈው እነዚህን ያፈራች ሀገር እንደገና ደግሞ ሌላ ከሃዲዎችን አፈርታለች። የሚሸጧት የሚለውጧት ገንዘብ ከሰጣቸው ማረጉት ነገር የሌለ ገንዘብ ለማግኘት አሁን እግዚአብሔር ያሳያችሁ በዛን ሰዓት ብያቸዋለሁ የአሜሪካን መንግስት በመብራት ሰው ይፈልግ ነበር መንግስቱ ኃይለ ማርያምን ለመገልበጥ ያኔ ኤፒዲን አቋቁሟል። ኤፒዲ በአመት ግማሽ ሚሊዮን ብር ነበር የሚበሉት እነ አቶ ደረጀ ዴሬሳ እነ ሻምበል አስራት ደፈረሱ እነ ሻለቃ ዮሴፍ ያዘው እነ ኮማንደር ጣሰው ደስታ እነ ካፒቴን ሐሰን ሌሎቹም እንግዲህ እነዚህ ሁሉ በኤፒዲ ተገስተው ውስኪ ይራጩበታል እንጂ ለሀገራቸው ምንም አንዲት ነገር እንኳን ያሰቡት ነገር አልነበረም። ምንድነው ያደረጉት? ያን ያህል ጊዜ ሲኖሩ የት ቦታ ነው ለኢትዮጵያ ህዝብ ብለው የሰሩት? መንግስቱ ኃይለ ማርያም እንትን ሲሆን መፈንቅለ መንግስት ግንቦት 8 ቀን 1981 ዓመተ ምህረት ነው መሰለኝ ግንቦት 8 ቀን ባልሳሳት፣ እኔ በአማርኛ ነው የምቆጥረው ወደ ፈረንጅ እየገለበጣችሁ እንዳትበጠብጡት በአማርኛ ነው የምቆጥረው እና 1981 ዲሁን 80 ውስጥ መፈንቅለ መንግስት ግንቦት 8 ቀን ተደርጎ እነሱ በሬዲዮ ይናገሩ ነበረ። እነ ደረጀ ዴሬሳና አስራት ደፈረሱ ሁለቱ ናቸው የሚጠያየቁበት በሬዲዮ ውስጥ። ግን ግማሽ ሚሊዮን ብር እነሱን መንግስቱን እንጥላለን ብለው ያው እየበሉ ናቸው የነበሩት እና ከነሱ አልፈው ማይረቡ መሆናቸውን አውቀው ነው ወደ እነ ኢሳያስ አፈወርቅ በሱዳን ተሸጋግረው የገቡት። ይሄን ሁሉ የሰሩ ሰዎች ራሳቸውን የማይጸጽታቸው ኢህአፓ ለአንድነት በታገለ ኢህአፓ ላይ መዓት የሚወርዱ ኢህአፓ ስላልሰረቀ ኢህአፓ ስላልቀጠፈ ስላልዋሸ አቋሙን ስላልቀያየረ ስህተት ሰርቻለሁ የሰራሁትም ስህተት የቀን ስህተት ነው ለኢትዮጵያ ህዝብ ብዬ ነው እንጂ ለማንም ብዬ አይደለም ብሎ ለመጀመሪያ ጊዜ ራሱን አርሞ በ1976 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ጉባኤውን አካሂዶ ይሄኛው ሶቪየትለት ከላሽ እንደሆነና ወዴት እያመራ እንደሄደ ገምግሞ ለኢትዮጵያ የሚያስፈልጋት እንዲህ አይነት አስተዳደር ነው ብሎ ቅይጥ ኢኮኖሚ ብሎ ያወጣ ጎርባጆቭ ተኝቷል። ያን ጊዜ እንደ ጎርባጆቭ እንኳን ጭንቅላታቸው ውስጥ አልነበረም እንዲህ አይነት አስተዳደር። ያንን ያወጣ ኢህአፓ ነው ረጅም ራዕይ ያለው። ለኢትዮጵያ ምን ይጠቅማታል ብሎ ሲቆፍር የሚያድር ኢህአፓ ነው። 152,000 ብር ወሰደ 45,000 ብር ወሰደ ብሎ አይደለም ኢህአፓ የሚናገረው። የኢትዮጵያ አስተዳደር ምን መሆን አለበት? እስቲ እንማር፣ እስቲ ተማሩ፣ እንዴት ሆነን ብንነሳ ነው እነዚህ ሰዎች የሚጠፉት? መርዛቸው አንድነት ነው፣ ማጥፊያቸው አንድነት ነው። እባካችሁ አንድ ሆነን እንታገል ብሎ በሚለምንበት ሰዓት እሱ ለማኝ ሆኖ እነሱ ተለማኝ ሆነው ሌቦቹ ሁሉ ውስጥ ለውስጥ እየተሻረኩ የኢህአዴግን ማቆያ ስርዓት እንትን ያደርጋሉ። ቀን ይቆጥራሉ፣ ቀን ይቆጥራሉ። ሁሉም እየሮጠ የገባው ለሹመት ነው እንጂ ለኢትዮጵያ ህዝብ ብሎ አልገባም። የተነሱትም ለሹመት ነው፣ ለኢትዮጵያ ህዝብ ብሎ አልተነሱም። ይኸው መጥተው እዚህ ሲፋጁ እናያቸዋለን። በ152,000 ብር ተስፋዬ የሚባል የድሮ ጓዳችን የነበረ አሁን ጥሩ ስራ ቦታ ያለው ነው ተብሎ ይነገርለታል። እሱ ነው በሂሳብ ይዟቸው እዛ ሲያዝረከርካቸው የነበረ። በብር ነው የሚጣሉት፣ በኢትዮጵያ ህዝብ ጉዳይ አይደለም የሚጣሉት። የኢትዮጵያ ህዝብ ተወረረ፣ አገራችን ተወረረ፣ ድንበራችን ተደፈረ፣ እረ በዚህ በኩል እንደዚህ ሆነ ብለው አይደለም። ምናልባት አንዳንዶቹ ኢትዮጵያ ሄደው ቤት ሰርተዋል። ድሮ እንታገልለታለን ብለው የወጡትን ህዝብ፣ ድሃውን ህዝብ ዛሬ እሱን እየነቀሉ ቤት ሰርተዋል፣ ከወያኔ ጋር እየተሻረኩ። እነዚህ ናቸው እንግዲህ ኢህአፓ ስም የሚያጠፉት። ለምን ሰሩ አይደለም፣ ይስሩ። ግን ዝምታን ማን ገደለው? የቀጣፊ ምስክር ምን አስኮ ናቸው? ለምን አገኙ አይደለም፣ ለምን ከበሩ አይደለም። የቀጣፊ ምስክር ማን ሆኑ አላቸው? ዝምታን ማን ገደለው? ቢቻል ዓለም አደናቀፍ የግድ ታገሉ አንላቸውም። ህሊናቸው ይውቀሳቸው። በእውነት እነዚህ እርመበላዎች ህሊናቸው ይውቀሳቸው። ደግሞ የትም ቤተ ክርስቲያን ቢወሸቁ፣ የትም ዲያቆን ቢሆኑ፣ የትም የአእምሮ ነቀርሳ ጭንቅላታቸው ውስጥ ተተክሎ አይለቃቸውም። እሱ ነው እያንቀዠቀዠ በየቤተ ክርስቲያኑ እንትን ግብረ ሰላም የሚልሱት እሱ እያንቀዠቀዣቸው ነው። እግዚአብሔር ደግሞ ሞኝ አይደለም፣ የሚሰራውን እሱ ያውቀዋል። እና እንደዚህ አይነቶቹ ኢህአፓ ከዛ ትውልድ ውስጥ ወጥቶ ነው ለኢትዮጵያ ህዝብ ብርሃን አመጣለሁ ብሎ አሁንም ፈንጥቋል። ኢህአፓ ደግሞ ያሰበው ሁሉ ተሳክቶለታል። ህዝቡ እንዲማር አድርጓል። ድሮ ምንድን ነው የሚባለው የነበረ? በጌታ እጅ ጎርሻለሁ እና ጌታዬን አልክድም ነበረ። ለራሴ ነጻነት አይደለም። አንድ ደጃዝማች 2000 ሰራዊት ይዞ ቢሄድ 2000 ሰራዊት አልቆ ደጃዝማቹ ቢመለስ ደጃዝማቹ ነው የሚጠራው እንጂ ያ ያለቀው ሰራዊት አይደለም። ለምን? አንድ ቀን ጎርሻለሁ እያለ የተከተለ ነው። ለሀገሩ ለነጻነቱ አይደለም፣ ለዛ ለደጃዝማች ክብር ነው የሞተው ማለት ነው። ምን ይላሉ አርሶ አደሮች ሲተርቱ? አንዳንድ ቦታ የአርሶ አደር ፊውዳሎች ኢዲዮች ናቸው እንደዚህ ብለው የሚተርቱት፣ ሺ አውል ከሚሞት ሺ ይሙት ብለው ነው የሚተርቱት። ሺ አውል ከሚሞት ሺ ይሙት ይላሉ። እንዲህ ያለ ተረት ባለበት ውስጥ ነው ኢህአፓ ፈንቅሎ የወጣው ማለቴ ነው። ይሄንን አይደለም የተከተለው። አባቶቹ የሚበሉት አጥተው አልተነሱም። የኢህአፓ ታጋዮች ግማሾቹ በመኪና እህል እየተጫነላቸው እንደነ ኢጃራ እንደነ ጉልቻ አይነቶች በመኪና ነበር እህል ምሳ እየሄደላቸው በመኪና እየመጡ ነበር የሚኖሩት። አንድ ቀን እንኳን በእግራቸው ሄደው አያውቁም። እንደ ሌሎቹ ተማሪ እንኳን በአውቶቡስ ላይ አልተሳፈሩም። እነዚህ ናቸው ተሰልፈውበት የነበሩ ለኢህአፓ ነጻነት፣ ለህዝብ ነጻነት፣ ለህዝብ እኩልነት፣ ለፍርድ፣ ለርትህ ከአንድ ቀን ከዘላለም ባርነት የአንድ ቀን ነጻነት ብለው የተሰለፉ እንዲህ አይነት ሰዎች ናቸው የነበሩበት። ሙሽ በ150,000 ብር የሚሟገቱ አይደሉም። የኢህአፓ ቤት ስንወጣ ቤታችንን ዞር ብለን አላየነውም። ገብቶ ደርግ እንደፈለገው ዘርፎ እንደፈለገው ልብሳችንን ሁሉ ሲያመሰቃቅለው የነበረው የኢህአፓ ቤት ነው ሙሉውን የተገኘው፣ ከነ ዲሞክራሲው ከነ አርማው። ሌሎቹማ ብልጦቹ ሙልጭ አድርገው እየወጡ ነበር የሚሄዱት። ግን ኢህአፓ ለእንዲህ አይነት ነገር አይደለም የተሰረፈው። ለርካሽ ነገር አልተሰለፈም እኮ ኢህአፓ። በጣም ጭንቅላቱ በጣም 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 ትልቅ እኮ ነው። በጣም ዘውድ እኮ ነው ኢህአፓ። ለልክስክስ ነገር ዞር ብሎ እኮ የሚያይ አይደለም። እነኝህ ነፍሰ በላዎች ዛሬ አፋቸውን የሚከፍቱበት እና ኢህአፓ አፈጣጠር እስከዚህ ነው። ከዚህ ሌላ እንግዲህ ጥያቄ ካላችሁ አብሬያችሁ አመሻለሁ። የጎደለ ነገር ካለ የአንበሳ አውቶቡስ መስሪያ ቤት እኔ ባለፈው ማውርቻለሁ፣ አሁን አልደግመውም። 12 ዓመት ሙሉ መርቻለሁ። እንደገና በመጨረሻ እኔ ከግንቦት 14 ቀን ልወጣ በሚያዚያ ግንቦት 21 ቀን ተጀምሮ ሚያዚያ 2 ቀን የሚያልቅ ሴሚናር መዘጋጃ ቤቱ ተሰጥቶ ነበር። ምክንያቱም ያሰሪና ሰራተኛ የክርክር ኮሚቴ ስራ አስኪያጆች ሊቀመንበሮች ማለት ነው። እኔ በዛን ሰዓት ሊቀመንበር ነበርኩ ደግሞ እዛም ተልዬ። በዛን ተጠርተን እንትን ይሰጡን ነበረ፣ ማነው ስሙ ሴሚናር ይሰጡን ነበረ። ሴሚናር የሚሰጡን ሊጀምሩ የሆኑ የእንትን የፍርድ ሚኒስቴር ነበሩ፣ አዲስ በደርግ ጊዜ የተሾሙ በ1969 ዓመተ ምህረት እሳቸው ያውቁታል ካሉ እና ምን አለ አንድ ሻዋንዛኝ በለጠ ነው የሆነ የአጣቂ በሰቃ ጋርመንት ክር ፋብሪካ አለ እሱ በሱ ተጠርቻለሁ የሚል የደርግ ካድሬ ነበረ። መጥቶ ምን አለ ሲሰጠንኛ ነገርየው መግቢያው ይሄ ነበረ፣ ግን መግቢያው ይሄ አይደለም፣ ይሄ አፓን አውጣችሁ ስጡን፣ እስራችሁ ውስጥ አርጋችሁ ነው ያስጨረሳችሁን ነበር የሚለው። አሁን ምን አለ ይሄ አፓ እኮ አለ ብቻውን ስልጣን ለመያዝ እኮ አይደለም የፈለገው፣ ደርግን ፈቀቅበልና እጎንህ አስቀምጠኝ ነው የሚለው። የማይለው የለም ከይፋትና ጥሙጋ ህዝባዊ ጊዜያዊ ህዝባዊ መንግስት ይመስረት ነው ያለው። እኔ ጊዜያዊ ወታደራዊ መንግስት ብያለሁ። እስቲ ጊዜያዊ ህዝባዊ መንግስት የሚል ይምጣና ይከራከረኝ እያለ ሲፎክርብን የነበረው ይሄ ምንድን ነው የሚመሰክረው? ብቻውን ስልጣን ሊይዝ እንዳልፈለገ ይሃፋ ህዝባዊ መሆኑን ከህዝብ ጋር አብሮ መደብለቁን ነው ራሱ ካድሬው እንኳን የሚመሰክረው ማለቴ ነው። እና እንግዲህ እግዚአብሔር ይስጥልኝ ስላዳመጣችሁኝ በጣም 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 አመሰግናለሁ። ጥያቄ ካላችሁ በአንበሳ አውቶቡስ ላይ፣ በሰራተኞች ላይ፣ በሌሎች ጉዳይ ላይ እኔ በእድሜ ባለፍኩበት ለምሳሌ ብዙ ነገሮችን ልረሳ እችላለሁ። በቀን ውስጥ እስከ 2000 እስከ 5000 ሰው ስገናኝ ሙሉ ነበር። 10 አመት ሙሉ አንድ ቀን አይደለም 10 አመት ሙሉ 10ውን አመት የሰራተኛ ጥያቄ ወደ ቢሮ አስገብቶኛል። ግን ከዛ በፊት በገንዘብ ተቀባይነት 10 አመት ሰርቻለሁ። 10 አመት ሙሉ የማውቃቸው ህዝቦች የሚያውቁን ህዝቦች ናቸው። በዛ ዙሪያ አንጻር አንስታችሁ ብትጠይቁኝ በጥያቄ ይብራራል። ስላዳመጣችሁኝ አመሰግናለሁ። ልጆቼ እግዚአብሔር ይስጥልኝ፣ አቅራቢዎችም አድማጮችም በጣም አርጌ አመሰግናችኋለሁ፣ በጣም አርጌ መርቃችኋለሁ። እግዚአብሔር ከፍ ያርግልኝ። ሀሳባችሁን ለደግነት የምታስቡ ሁሉ ሀሳባችሁን ይሙላላችሁ። በሉ እንግዲህ እኔ እዚህ ላይ አበቃሁት።
እሺ ማዘር በጣም እግዚአብሔር ይስጥልን። ማይኩን ለአስቻለው ለቅና እንግዲህ እሱ ደግሞ ሌላ የምትጨምሪው ነገር ካለ ወይም ወደሚቀጥለው ፕሮግራም እንቀጥል ከሆነ እንለቅሻለን። በተረፈ ተመላልሰን እንመጣለን፣ ታሪክ እንጠይቅሻለን። አሲምባ የውይይት መድረክ የተመሰረተውም የነዛን የዛን ትውልድ ታሪክ ዛሬ የሚረጋገጠውን በህይወት ካሉ ሰዎች ለመጠየቅና ያንን ትክክለኛውን ታሪክ በግልጽ እንዲቀመጥ ለማድረግ ነው። እና ዛሬም የታሪክ ቀን ብለን አንዱ የምንነጋገረው ይሄ ነው። በአሁኑ ጊዜ ድንቁርና እንዲስፋፋ እየተደረገ ነው በሀገር።
ሌላው የኢትዮጵያ ዓለም አቀፍ የኢትዮጵያ ሴቶች ድርጅት መስርተናል፣ ተመስርቷል። ሁላችሁም እርዳታ አድርጉልን። ተገንጥላችሁ ሰርታችሁ እስከ ዛሬ ድረስ ይኸው ምንም የተሳካ ነገር የለም። እስቲ አንድ ላይ ሆነን ተባብረን ደግሞ ሴት ወንዱ እንነሳ፣ ሴትም ወንዶችም ናቸው እንባል። አደራ እላችኋለሁ፣ እርዳታችሁ አያቋርጠን። ለዚህ መግለጫችንን ያወጣነውን አይታችኋል፣ ፕሮግራማችንን አይታችኋል፣ በየቦታው ተላልፏል። እና እርዳታችሁን በገንዘብ ብቻ አይደለም፣ በሞራልም ነው፣ በምክርም ነው፣ በሁሉም ነገር እርዳታችሁ አይለየን ብዬ እማጸናችኋለሁ። በጣም ይቅርታ አድርግልኝ በመሀል ገባሁብህ።
እሺ እሺ፣ የኔ እመቤት በጣም እግዚአብሔር ስጥልን። እናታችን እንግዲህ አድሚኖች የአይኤኦን እንትን አድራሻ ብትለጥፉ ለታዳሚዎቹ በዛ ድረገጽ ላይ ሄደው ስለ ዓለም አቀፍ የሴቶች ድርጅት እንደዚሁም እርዳታ የሚያደርጉበት ሁኔታዎች እንዲመለከቱ ወይም ደግሞ የእርዳታ ሊልኩ የሚችሉበትን የፖስታ ሳጥን ቁጥር ማንበብ የምትችሉ ብትለጥፉላቸው ለማዘር። ማዘር መቼም በጣም ከፍተኛ ምስጋና ህይወትሽን በሙሉ ለኢትዮጵያ ህዝብ እንደታገልሽ እንግዲህ አሁንም ቀጥይበት ረጅም እድሜ ይስጥሽ። ለእንደነዚህና ለመሳሰሉት ታሪኮች ተመልሰን እንመጣለን እና በህይወትሽ ያለሽ ኢትዮጵያ ነጻ ትወጣለች ብለን ሁላችንም እየተጣደፈን እንታገላለን። ወንድሞች እህቶች፣ ዛሬ እንግዲህ የታሪክ ቀን ነው ብለናል። በዚህም መሰረት በዛሬው ዕለት በተለይ ከ35 ዓመት በፊት በሚቀጥለው ሳምንት ኢህአፓን የመሰረተው ጉባኤ የተሰበሰበበትን ጊዜ ምክንያት በማድረግ በዛሬው ዕለት አቶ ኢያሱን በዛ ጉባኤ ውስጥ ከነበሩት ተሳታፊዎች ውስጥ አንዱ በዚያ ጊዜ የነበረው ትውልድ ስሜቱ ምን እንደነበረ እና በተለይ በአሁኑ ጊዜ ካለው ሁኔታም ጋራ በታሪክ ደረጃ እንግዲህ ታሪክን የምንመለከተው ወደ ኋላ ተመልሰን ስህተትም ቢሆን መልሰን እንዳንደግመው የምንማረውም ነገር ካለ ደግሞ ከሌሎች መጽሐፎች አሁን ማዘር ልክ እንደነገረችን ከምንማረው የበለጠ በውስጡ ታግለው ያለፉ ሰዎች ከሚናገሩት ደግሞ የምንማራቸው ነገሮች ጥሩ ነገር የምንቀስምበት ይሆናል ማለት ነው። እና ይሄ ትልቅ ባለ ታሪክ ድርጅት ዛሬ ቆሞ ከሌሎች አካባቢ ወይም ደግሞ አገራችንን ከሚያፈርሱ ለማፍረስ ከሚዘጋጁ ኃይላት ጋራ የምንጎናበሰውን ነገር ምንተውበትና ራሳችንን ቀና አድርገን እንደ ኢትዮጵያዊነት እንደ አባቶቻችን ኩሩ ሆነን ለሀገራችን የምንነሳበትን ሁኔታ ማመቻቸት የግድ ነው ከሚል አንጻር ነው። እና አሁን ማይኩን ለአስቻለው ለቃለሁ። እንግዲህ እሱ የሚለውን ከሰማን በኋላ እንለቅሻለን። ማዘር ጥቂት ቆየኝ።
በእጄ ስልክ ደውሉልኝ። አሁን እኔም ኢንተርኔት ገብቼ ሰማለሁ። እያሱ
እሺ፣ መቤት
በጣም ጥሩ። መቼም ማዘር ይሄ ነው የሚባል ምስጋና ለምስጋናም የቆምሽ አይደለሽም። ግን ለማንኛውም እዚህ ቤት መጥተሽ ዛሬ ስለ ታሪካችን ብዙም ማናቀውን ይቅርና አዲሱ ትውልድ እኛም ራሳችንም የማናቀውም ብዙ ነገሮች አስተምረሽናል። ወደፊትም ደግሞ እንደዚሁ እየጠራን አንዳንድ ነገሮችን ከእኛ ጋራ ታሪኮችን እንድታጫውችን እንድታስተምሪን እንጠራሻለን። አይኖ ሁልጊዜ ፈቃደኛ በመሆንሽ እናመሰግናለን። እንግዲህ ወደ ኮምፒውተር የምትገቢ ከሆነ እሰየው፣ አለበለዛ ከአቶ ሰውየው ጋራም መቆየት ትችያለች ለማዳመጥ። እንግዲህ ወገኖቼ፣ አሁን ደግሞ ከአቶ ፋሲካ ጋራ አጭር ቆይታ እናደርጋለን። አቶ ፋሲካ ማይኩን እለቃለሁኝ። አመሰግናለሁ።
አንድ ጊዜ የተከበራችሁ እድምተኞች እንኳን ለ35ኛው የኢህአፓ ምስረታ በዓል በሰላም ደረሳችሁ። አቶ ፋሲካ በለጠም እንዲሁ የታገሉለት ራስዎን ሰጥተው ህዝባችን ነጻ እንዲወጣ ለፍትህ ለዲሞክራሲ የታገሉለት የትግል መሳሪያ የሆነው ድርጅቶ ኢህአፓ ለ35ኛው ዓመት እንኳን በህይወት አትርፎ በሰላም አደረሰው እንላለን። የተከበራችሁ የአሲምባ እድምተኞች፣ ከዛ ትውልድ ታሪክ ይህ ለውጥ የካቲቱ አብዮት እንዴት ተንቀሳቀሰ፣ ማን አንቀሳቀሰው፣ ኢህአፓስ እንዴት ተመሰረተ የሚለውን ለምስክርነታቸው አቶ ፋሲካ በለጠ ከኛ ጋር ናቸው። ራሳቸው ከዛ ጊዜ ጀምረው ለምን ወደ ትግል ውስጥ እንደገቡ፣ ትግል ውስጥ እንዴት እንደተቀጣጠለ፣ ኢህአፓስ እንዴት ተመሰረተ የሚለውን በተለይም በዛ ትውልድ ውስጥ ላላለፈውና ዛሬ ደግሞ በትግል ላይ ያለው ትግሉን እያቀጣጠለ ላለው ትውልድ ምስክርነታቸውን ሊሰጡን ከኛ ጋር ናቸው። አቶ ፋሲካ እናመሰግናለን። እንግዲህ እስኪ እስከ የካቲት አብዮት ከተማሪው ንቅናቄ ጀምረው የነበረውን ሁኔታ እርስዎ የሚያስታውሱትን ቢነግሩን።
ሁላችሁንም እንኳን ለ35ኛው ዓመት በዓል አደረሰ እላለሁ። በቅድሚያ ለሳላነሳ ለማለፍ የምፈልገው የዚህ የአሲምባ የውይይት መድረክ ለኢትዮጵያ ሕዝብ ታሪክ እና ትግል የሚያደርገውን ከፍተኛ አስተዋጽኦ ሳላደንቅ ለማለፍ አልፈልግም። በእውነቱ በተለይም ድርጅታችን ኢህአፓ ታሪኩን አስመልክቶ አቋሙን አስመልክቶ የሚታገልበትን ሁኔታ አስመልክቶ በየጊዜው የተለያዩ ታጋዮችን በመጥራት ህዝብ ለታጋዩም ለወጣቱ ትውልድ ግልጽ ለማድረግ የሚያካሄደው እንቅስቃሴ በእውነቱ ሊደነቅ የሚገባ ነው። እንዲሁም ደግሞ በወቅታዊ ሁኔታዎች ላይ የተለያዩ ድርጅቶችንም ጭምር በማምጣት ለህዝቡ ግልጽና ትክክለኛ ግንዛቤ ለመስጠት እያደረገ ያለውን ጥረት ሁላችንም ልናደንቀው ይገባልና ይህንን አጽንኦት ሰጥቼ ማለት ፈልጋለሁ። እንግዲህ 35 ዓመት ረጅም ጊዜ ነው። እንደምታውቁት የአንድ ሰው እድሜ ነው ማለት ይቻላል። በተለይም እንደኛ አይነት ሀገር አማካይ የእድሜ ግምት ወደ 40-45 እና 49 ወደሆነበት ቦታ እንግዲህ አንድ ሰው ህይወቱን ሊፈጽም ትንሽ ጊዜ ነው የቀረ ማለት ይቻላል። ረጅም ጊዜ ነው። እነዚህም በዚህ በ35 ዓመት ውስጥ የነበሩትን ሁኔታዎች በሙሉ ዘርዝሮ እዚህ ለማቅረብ ጊዜ የሚፈልግ አይደለም። በእኔ በኩል እንግዲህ የአባ ሲመሰረት መስራች ጉባኤው ላይ አልነበርኩኝም። ከመስራቾቹም መካከልም አይደለሁም። ግን አንደኛ የአባ ከመስረቱ በፊት የሄደበት ሂደት የነበረ ሂደት ውስጥ አንድም በዛን ወቅት ተሳታፊ በመሆኔና እንዲሁ ሁለተኛም የአባም እንደተመሰረተ የፓርቲው አባል ሆኜ ለረጅም ጊዜ በዚሁ በድርጅት ውስጥ እስካሁን ድረስ የቆየው በመሆኑ ብዙ ነገሮችን ታዝቤያለሁ እና አንዳንድ እንደው መሰረታዊ የሆኑ ነገሮችን ለምስክርነት ለማቅረብ የሚችል ይመስለኛል። እና ከዛ አንጻር ነው እንግዲህ ዋና ዋና ነገሮችን ለመጥቀስ የምፈልገው። በእርግጥ ቅድም እንዳልኩት ረጅም ነው፣ ሁሉንም ነገሮች መጥቀስ አይቻልም፣ መዘርዘር አይቻልም። ምናልባት ጊዜና ሁኔታ ከፈቀደ ወይም ሌላ መድረክ ከመጣ እንግዲህ በዛ ዙሪያ ሁሉም ነገሮች ፍርጥርጥ ብለው ወጥተው ትክክለኛ ግንዛቤ መያዝ ይቻላል የሚል እመላለኝ። እንግዲህ ቀደም ብለው የተናገሩት አባቶቼና እናቴ ማዘር ምን እንዳሉ አልሰማሁም። አሁን ነው የገባሁት ሌላ ስራ ላይ ስለነበርኩኝ ግን ብዙውን ነገሮች ሊያነሱት ይችላሉ እምነት አለኝ። የአባ የተመሰረተው በአንድ ወቅት ወይም በአንድ ሰሞን በተደረገ ውይይት አይደለም፣ ወይም በተወሰኑ ግለሰቦች ባደረጉት እንቅስቃሴ አይደለም። የኢህአፓ ምስረታ የረጅም ጊዜ ሂደት ውጤት ነው። ማለትም ቀደም ብሎ የነበረው የተማሪው ማህበር፣ የተማሪው እንቅስቃሴ ትግልና ውጤት ነው። የተማሪውን ብቻ ማለትም ይከብዳል። በአጠቃላይ ወጣቱ ትውልድ በዛን ወቅት ለለውጥ የተነሳ ለውጥ ፈላጊ የነበረው ወጣት ትውልድ ለረጅም ጊዜ ያካሄደው የትግል ውጤት ነው ማለት ይቻላል። ከአንድ ወቅት ወደ ሌላ ወቅት ሀሳቦች እየተብላሉ እየዳበሩ እየሰከሉ መጥተው መጨረሻም የአባን ሊፈጥር ችሏል ማለት ይቻላል። ይሄ ነው እንግዲህ ከዚህ አንጻር ነው ማየት ያለብን። ያጣን እንግዲህ የኢህአፓ የተማሪው እንቅስቃሴ ወይም የወጣቱ እንቅስቃሴ የትግል ውጤት ነው ስንል ራሱ ደግሞ የተማሪው እንቅስቃሴስ ምን ነበር? ሂደቱ ምን ነበር? ምን ምን ተግባሮችን አከናውኗል? ምን ምን እንቅስቃሴዎችን አድርጓል? እንዴትስ ከአንዱ ጊዜ ወደ ሌላው እየተለወጠ እያደገ መጥቷል የሚልም ጥያቄ ሊነሳ ይችላል እና ለዚህ ተገቢ መልስ መስጠት ያስፈልጋል። እዛ ላይ እንግዲህ በተወሰነ ወቅት እኔም የነበርኩበት ስለነበር መናገር እችላለሁ። እንግዲህ የተማሪው እንቅስቃሴ በተለይም ፖለቲካዊ ይዘት ኖሮት የነበረውን በዛን ወቅት የነበረውን የአገዛዝ ስርዓት ማለትም ስርዓት ለመዋጋት ለመታገል የጀመረበት ጊዜ በ50ዎቹ እና በ60ዎቹ እንደኛ አቆጣጠር አመታት ነው። ከጊዜ ወደ ጊዜ እያደረ እየተጠናከረ ቀደም ብለው የነበሩ ተማሪዎች ብዙ ጊዜ ካምፓስ ፖለቲካ የምንለው ነው ማለትም የትምህርት ቤት ቅጥር ግቢ ፖለቲካ የምንለው አይነት እንቅስቃሴ ነበር ሲያደርጉ የነበረው። ምናልባት በትምህርት ሁኔታ ላይ በምግብ ላይ እና በሌሎችም ለራሳቸው ጥቅም ለራሳቸው የራሳቸውን ፍላጎት ለማሟላት ካስተዳደረ ጋር የሚያደርጉት ትግል ካልሆነ በስተቀር ወጣ ያለ ፖለቲካዊ ይዘት ያለው ለህዝብ ወይም ለሀገር የሚደረግ እንቅስቃሴና ትግል አልነበረም። ከዛ እንግዲህ ቀስ በቀስ አንዳንድ ግለሰቦች በራሳቸው መንገድ ወጣ ብለው ያለውን ስርዓት በተለያየ መንገድ በግጥምም ሆነ በሌላ መንገድ ያለውን ስርዓት ማጋለጥ እንደዚህ የጀመሩበት ሁኔታ እንደነበር እናስታውሳለን። ምናልባት የተማሪው ማህበር እንደ ተማሪ እንደ ጉልፍ በሆነ መንገድ የማስታውሰው እንደ የፖለቲካ እንቅስቃሴ አደረገ የሚባለው ምናልባት በመንግስቱ በጀኔራል መንግስቱ የመፈንቅለ መንግስት ሙከራ በ1953 ዓመተ ምህረት በተደረገው ሙከራ ላይ ሰላማዊ ሰልፍ አድርገው ነበር ተማሪዎች ያለውን ለውጥ በመደገፍ ማለት ነው የዩኒቨርሲቲ ተማሪዎች። ያ ጭማሪ ይመስለኛል እኔ በበኩሌ እንደማስታውሰው ማለት ነው። ከዛም እያደገም አልሄደም እንደውም ተዳፍኖ የነበረበት ሁኔታ ነው ለአንድ ለሶስት ለአራት አመታት። ከዛ በኋላ እንግዲህ እኔ ገና በሁለተኛ ደረጃ ተማሪ ቤት ሆኜ ጎላ ጎላ ያሉ እንቅስቃሴዎች በዩኒቨርሲቲ ተማሪዎች እየተካሄደ የመጣበት ነበር እና መታወቅ የጀመረበት ማለትም ለምሳሌ እንደ መሬት ላራሹ ሰላማዊ ሰልፍ ተማሪዎች ያደረጉበት እና ከፖሊስ ጋር የተጋጩበት ከዛ ሾላ ድሃዎችን ሰብስበው ሾላ የማጎሪያ ጣቢያ ስለነበረ ድሃዎችን እየሰበሰቡ ማለት ነው ለማኞችን ከከተሞች እየሰበሰቡ ወደ ሾላ በሚባል ቦታ ላይ እያጎሩ በጣም በማሰቃየት አኑሯቸው ስለነበረ ያንን በመቃወም ደግሞ እንደገና ተማሪዎች እንቅስቃሴ ያደረጉበት ሁኔታ ነበር። ከዛ እንግዲህ በየአመቱ እኔም ከገባው በኋላም በየአመቱ ከጊዜ ወደ ጊዜ ያለውን ስርዓት የነበረውን የአጼውን ስርዓት በማጋለጥና በመታገል አንደኛ ስርዓቱ የሚያደርገውን በደል ለህዝብ በማሳወቅ ሁለተኛ ደግሞ በተማሩ አቅም ካለው የስርዓቱ መሳሪያ ከሆነው ከፖሊሱ ጋር በመጋጨት ትግል የሆነ አካሄድ እንቅስቃሴ እየጀመረ ያለበት እና እያደገ ከጊዜ ወደ ጊዜ እያደገ የሄደበት ሁኔታ ነው የነበረው። እና ምናልባት እኔ በነበርኩበት ጊዜ በየአመቱ የሰላማዊ ሰልፍ ሙከራ ያልተካሄደበት አመት አላስታውስም። በየአመቱ ከፖሊስ ጋር ግጭት ያልነበረበት ወቅት አላስታውስም። በየአመቱ ተማሪዎች ያልታሰሩበት እና በፖሊሶች ያልተደበደቡበት ማህበራቸው ያልተዘጋበት ሁኔታም አላስታውስም። እና ያ እየበረደ ሄደ ሳይሆን እየጋለ ሄደበት ነበር። እንግዲህ ሁሉ ምንድን ነው የሚያሳየም በወቅቱ ተማሪው የነበረው ትምህርት ቀመሱ የነበረው በተለይም እንግዲህ በዛን ወቅት በከፍተኛ ደረጃ የነበረው ዩኒቨርሲቲ ስለነበር በዛ ይማሩ የነበሩ ተማሪዎች ከትምህርት ከሚከታተሉት የትምህርት አይነት ማለትም ከነበሩበት ዲሲፕሊን ማለት ነው ከዛ ወጣ ባለ መንገድ የሀገራቸውን ሁኔታ ይመለከቱ ነበር፣ ያሳስባቸው ነበር። ድሃው መጨቆኑ፣ ስርዓቱ ገዝባዥ መሆኑ በዛን ወቅት በፖለቲካው መስክ ከሆነ የአጼው ስርዓት ሊጠየቅ የማይችል ነበር። ማለትም ከእግዚአብሔር ቀጥሎ ሌላ መለኮታዊ ኃይል የሆነ መለኮታዊ ስልጣን ነበር የሚታየው። በዛ ነው ሊጠየቅ ሊገረሰስ የማይችል ያንን ስርዓት መጥፎነት የጠየቀ በስርዓቱ ወጣቱ ብቻም ሳይሆን እንደውም በሌላ በመለኮታዊ ኃይል ይጠፋ የሚችል አይነት መንገድ እየተሰራጨ ህዝቡ በዛ እንዲያምን እየተደረገ ያለበት ሁኔታ ነበር። እንኳን ያንን ስርዓት መቃወም ቀርቶ ማንሳት ቀርቶ ማሰብም የማይቻልበት ነበረ። ይሄ አንድ ነው እና አፋኝ የሆነ ስርዓት ነው። ሁለተኛ በኢኮኖሚ መስክ ቢሆን በጣም አስከፊ ነበር። የመሬት ይዞታውን የምታስታውሱ ናቸው። ግለሰቦች መሬት ብቻ ሳይሆን አገር የያዙበት 1,000, 2,000, 500,000 ጋሻ መሬት አንድ ለአንድ ግለሰብ ለአንድ ሰው የተያዘበት፣ ሌሎቹ ደግሞ በገባርና በጥሰኝነት ህዝቡ ይሰቃይ የነበረበት ሁኔታ ነው። ትምህርት በጣም ኋላ ቀር የሆነበት፣ ድንቁርና የተስፋፋበት፣ ሕክምና የሌለበት ሀገራችንም በአጠቃላይ በእርግጥ አሁንም ቢሆን 35 ዓመት በኋላ ለውጥ መጥቷለሁ ቢጠየቅ የሚል ጥያቄ ቢቀርቡ አይደለም ይባላል እንጂ ያንን ቢሆን በጣም ከዓለም በጣም ወደኋላ ተቀረች ሀገር አንዷ ነበረች። እና ይሄ ሁሉ የተማሩ ስሜት የለኩ ነበሩ። እና ለምንድን ነው ለለውጥ ማንነሳው? ለምንድን ነው አገዛዙን ለመገርሰስ ማንሞክረው? መለወጥ ለምን አይለወጥም? ለምን ህዝባችን ይሰቃያል? ለምን የመሬት ይዞታ አይሻሻልም? እንዲህ የመሳሰሉ ጥያቄዎች እየተነሱ የተማሪ ማህበር ተማሪዎችን የያዙበት እና በውይይት በተማሪዎች ውይይት ስብሰባ እየተደረጉ ያለበት ነበር። ከዚህ ውይይት እንግዲህ ያው ትግሉን መስፋት፣ ተማሪ መንቀሳቀስ እና ይህንን መንግስት ማጋለጥ፣ ህዝቡ እንዲሰባሰብ እንዲነሳሳ መገፋፋት የሚል ስሜታዊ ሀሳቦች አስተሳሰቦች ነበሩ በተማሪው ውስጥ። ያ በሚሆንበት ወቅት ግን ከተማሪው ማህበር ወጣ ብሎ ህዝቡ እንቅስቃሴ ያደረገበት አልነበረም። በእርግጥ ለህዝቡ ግንዛቤዎችን አስጨብጧል። የተማሪው እንቅስቃሴ በማድረጉ ህዝቡ ተማሪው አላማ ምንድን ነው፣ አስተሳሰቡ ምንድን ነው፣ ፍላጎቱ ምንድን ነው የሚሉትን ጥያቄዎች ጠይቆ ትክክለኛ መልስ እንዲያገኙ ሆኗል። በወቅቱ አገዛዙ ሌላ ሁኔታ ያሰራ ነበር። ተማሪዎች የሚረብሹት የተቀናቃ ኑሮ መኖር ስላልፈለጉ ነው። እንቁላል አልበላም ብለው ነው። እንቁላል ይልቅ ስጋ ይሻለናል፣ ዳቦ ሰመቸን እንዲህ እንታለን ብለው ነው የሚል የተለያዩ ወሬዎችን የሚያስወራበት ነበር። ግን ህዝቡ ውስጥ ግን ትክክለኛው የተማሪው አላማ ምን እንደሆን ቀስ በቀስ እየሰረጸ የሄደበት ነበር። ይሄ አስተሳሰብ እንግዲህ ይሄ በተማሪ ውስጥ ያለው ስሜት ከጊዜ ወደ ጊዜ እየጨመረና እያደገ ቢሄድም ውጤት የማያመጣ መሆኑን ተማሪ የተገነዘበበት ሁኔታ ነበር። በተለይም ወደ መጨረሻው በተማሪ ማህበር እነዚህ ነገሮች መዋየት ይቻላል፣ ግንዛቤ ማግኘት ይቻላል፣ ከዚህም ግንዛቤ ተነስቶ ተማሪ የሚንቀሳቀስን ማድረግ ይቻላል፣ ሰላማዊ ሰልፍም ወጥቶ ከአለው ፖሊስ ጋር መጋጨት ይቻላል። ግን እንዴት ነው ውጤት ሊመጣ የሚችለው? ይሄ አንድ ጥያቄ ነበር። ሁለተኛ የተማሪውን ማህበር በተቻለ መጠን ለማጠናከር ተሞክሯል። ለምሳሌ የመጀመሪያው ወቅት ተማሪ በየካምፓሱ የተደራጀ ነበር። በየቅጥር ግቢው ተከፋፍሎ በየቅጥር ግቢው መከፋፈል እና በየቅጥር ግቢው የተማሪ ማህበር መቋቋሙ ለተማሪው አንድነት እንቅፋት የሆነበት፣ በጋራ እንዳይነሳ፣ በጋራ እንዳይታገል፣ በጋራ ሰላማዊ ሰልፍ እንዳያደርግ እንቅፋት የሆነበት ስለነበር ተማሪ ብዙ ትግል አካሄዶ በውስጡ አንድ በተለይ በአዲስ አበባ ደረጃ ማለት ነው አንድ የጋራ ማህበር የሚቋቋምበት በኋላ ኡዞ አብረን የተሰየመው የኢትዮጵያ አዲስ አበባ ተማሪዎች ማህበር ሁሉንም 4-5 ቅጥር ግቢዎችን ካምፓሶችን በአንድ ላይ ያጠቃለለ ማህበር እንዲቋቋም የተደረገበት ነበር። ይሄ ተማሪውም እንቅስቃሴ አጠናክሯል። ኃይል እንዲከፋፈል አላደረገም፣ ወደፊት እንዲገባ አድርጓል። ግን ይህም ቢሆን የትም ሊደርስ አልቻለም። ስለዚህ ነው እንግዲህ ከዛ ነው የተነሳው የኢህአፓ አፈጣጠር። በዚህ በተማሪ እንቅስቃሴ ሀሳቦችን ማንሳት፣ ትግሎችን መግፋት፣ ትግሎችን እንትን ማለት ይቻላል። በሰላማዊ ሰልፍም ሆነ በሌላም ግን ይሄ ገፍቶ ገፍቶ መሰረታዊና ስር ነቀል ለውጥ ሊያመጣ አይችልም። ስር ነቀል ለውጥ ለማምጣት ምን ማድረግ ይቻላል? ምን ማድረግ ያስፈልጋል? የሚለውን ተማሪ መወያየት ጀመረ። ይህ አንድ ነጥብ ነው። ሁለተኛ ነጥብ ይህን በተማሪ ማህበርም እንቅስቃሴ ውስጥ ግንባር ቀደም ተሳትፎ ያደረጉ የነበሩ ተማሪዎች ከትምህርት ቤት ከወጡ በኋላ ማለትም ተመርቀው ከሄዱ በኋላ ስራ ከያዙ በኋላ ግለሰቦችን ነው የሚቆዩት እንጂ እንደገና የሚይዛቸውም ድርጅት አልነበረም። ብዙዎቹ ማለቴ ነው በተለይ ተመርቀው ከሄዱ በኋላ ስሜታቸው ይኖራል፣ መንፈሳቸው ይኖራል፣ ለለውጥ ፍላጎታቸው ፍሬ ፍላጎት እንዳላቸው ግልጽ ነው። ግን እንደገና ተማሪ ማህበር ውስጥ ወይ ተማሪ ማህበር አባል መሆን አይችሉም። ተመርቀው ሄደዋል እና ብቸኛ ግለሰቦች ናቸው የሚሆኑት፣ የሚያያይዛቸው ድርጅት የለም። እና ይህን ሁሉ በማሰብ በተለይ አብዮታውያንን ሊያሰባስብ የሚችል ትግሉን ወደፊት ሊገፋ የሚችል ስር ነቀል ሊያደርግ የሚችል ድርጅት የግድ ያስፈልጋል። የፖለቲካ ድርጅት እዚህ ላይ መታሰብ አለበት የሚል አስተሳሰቦች እንግዲህ በተማሪ ውስጥ እየረሰፉ እየተስፋፉ የሄዱበት ሁኔታ ነበርና ከዛ በኋላ ነው እንግዲህ ይህንን አስተሳሰብ መሰረት ያደረ በዚያ አስተሳሰብ መሰረት ግንባር ቀደም ሚና የተጫወቱ እና ሁኔታውን በእርግጥ ኃላፊነት ወስደው ኢህአፓን ሊመሰረቱ የቻሉ ክፍሎች ይሄ ነው መሰረቱ፣ ይሄ ነው ከዚህ ተነስተው ነው እንግዲህ ይሄ በሀገር ቤት ብቻም አይደለም ወደ ውጭ የሄዱ ምናልባት እንግዲህ የበለጠ በዚህ ጉዳይ ላይ አቶ እያሱ ጓድያሱ ይህንን ጉዳይ በደንብ ስለሚያውቀው ስላለፈበትም ሊያቀርበው ይችላል። ወደዛ ውስጥ አልገባ ወደ ውጭ የወጡ ሁኔታው ያመቻ የተመቻቸላቸው እና ከዛም በውስጥም በተለያዩ ቡድኖች በቡድን በቡድን ተከፋፍሎ ይንቀሳቀሱ የነበሩ ወገኖች እንግዲህ ተሰባስበው ኢህአፓ እንዲመሰረት ያደረጉበት ሁኔታ ነው ያለው። ኢህአፓ የተመሰረተ ይሄ ነው። በዚህ አይነት ሁኔታ ነው ለረጅም ጊዜ የፈጀ ነው። ውይይቱ ምን እንደሆን ዝግጅቱ ምን እንደነበር ምናምን እሱ ዝርዝር እንግዲህ የሚያውቁት ይናገሩታል። ከዛ እንግዲህ ኢህአፓ ለምን ተመሰረተ? ምንድን ነው? ምን ይዞ ነው? ለምን አላማ ነው የተመሰረተው? ከዛም ኢህአፓ ከተመሰረተ በኋላስ ምን ምን ሁኔታዎች አለ የሚሉ ጥያቄዎች ይነሳሉ። እዚህ ውስጥም እኔ ብዙ ለመግባት አልፈልግም። አላማው ቅድም እንዳልኩት ነው። ዋና አላማ ያደረገው ኢህአፓ አንደኛ ህዝቡን ነው፣ ሁለተኛ ሀገሩ ነው። እነዚህ ሁለት የሚመጣጠሉ አይደሉም። ህዝብና ሀገር ለህዝብ ደህንነት፣ ለህዝብ መብት፣ ለሀገር አንድነትና ልዕልና ለዚህ ነው አላማው ከነዚህ በነዚህ ዙሪያ ውስጥ ያሉ ናቸው። እና የህዝብ መብት ስንል አሁንም የምናነሳው ነገር ነው፣ በፊትም የነበረ አሁንም ያለ ነው። ስርአቱ አፋይ ነበር፣ ጨቋይ ነበር፣ የሚያፈናፍን አልነበረም። የተወሰኑ ግለሰቦች፣ የተወሰኑ ሀይሎች ካሴዎች ጀምሮ በእሳቸው ዙሪያ የተቆለኮሉ ባለስልጣኖች ያሻቸውን የሚያደርጉበት አገዛዝ ነበር እንጂ ህዝቡ መብት ኖሮት የፈለገውን የሚናገርበት አልነበረም። ፓርላማም ቢሆን የሚባለው ለስሙ ነበር፣ ያው የምታውቁት ማለት ነው። ለስሙ አንዳንድ ነገሮች ከምዕራብ የተወረሱ ነገሮች ተደርገዋል። ግን እነዛ መሰረታዊ መብት ለህዝብ የሚሰጡ አልነበሩ። አንድ ይሄ ነው። ይሄ ለውጥ እንዲመጣ ነው ህዝቡ መብቱን አግኝቶ የህዝቡ የራሱ ባለቤት እንዲሆን ነው። ሁለተኛ ከችግር እንዲላቀቅ ነው፣ ከድህነት እንዲላቀቅ ነው፣ ከድንቁርና እንዲላቀቅ ነው፣ ከበሽታ እንዲላቀቅ ነው። በአጠቃላይ ኋላ ቀርነት ሀገራችን ከኋላ ቀርነት ተላቃ የሰለጠነች እንድትሆን ወደ ስልጣኔ አቅጣጫ እንድትሄድ ለማድረግ ነው። ይሄ እንግዲህ ቀደም ብለው በዚህ በመፈንቅለ መንግስትም እነ መንግስቱን ሀይም ሲነሱ ሲሉት የነበረ ነው። ግን ተማሪ ደግሞ ያለው ሁኔታ በትክክል ገምግሞ በትክክል ተረድቶ መሰረታዊ ለውጥ ለማምጣት አቅጣጫ የቀየሰበት ሁኔታ ነበር። ኢህአፓ ሲመሰረት እንግዲህ በኢህአፓ አላማ አድርጎ የተነሳ ይህንን ነው። ከዛ ሌላ በተማሪው ማህበረሩም ሆነ በኋላም በኢህአፓ ውስጥ የተነሳው አብይ ነጥብ ለሀገራችን የተለያዩ ችግሮች መፍትሄ የመፈለግ ነበር። ለምሳሌ የብሔርና ብሔረሰቦች ችግር አንዱ ነበር፣ ግልጽ ነበር። ከኢህአፓም ከመመስረቱ ተማሪ ማህበርም ከመንቀሳቀሱ በፊት በየቦታ የነበሩ የብሔርና ብሔረሰብ እንቅስቃሴዎች ነበሩ። ያኔ ተማሪ ማህበር ፍርጥርጥ አድርጎ የብሔር ችግር እንዳለ፣ እኩልነት እንደሌለ፣ እኩልነት እንደሚያስፈልግ፣ የዚህን መሰረት መፍትሄ ሊሆኑ የሚችሉ እነዚህ ናቸው ብሎ አንድ ሁለት ብሎ የዘረዘረበት ሁኔታ ነበር። እንግዲህ እዚህ ላይ አንድ የሚነሳው ነገር የግራ ርዕዮተ ዓለም የተከተለ ነበር። የተማሪው ማህበርም ሆነ በኋላም ኢህአፓ ለምን ብሎ ሊጠየቅ ይችላል። አሁን ካለው ሁኔታ ብዙዎቹ ይህንን የግራ ርዕዮተ ዓለም ሲያራምዱ የነበሩ አገሮች ካጋጠማቸው ኪሳራ አንጻር ታይቶ ወደኋላ ማየት ይቻል ይሆናል። እሱ እንግዲህ አሁን ስላለንበት ለአድቫንቴጃችን እንትን ሊል ይችላል እና ያንን መደረግ አለበት አልነበረበትም። በውጭ ኃይሎች የተገዛ ነበር ኢህአፓ እያሉ አሁን እንደሚያናፍሱት ማድረግ ይቻላል፣ ግን ያ አልነበረም። በዛን ወቅት በወቅቱ የነበረውን ሁኔታ በደንብ በትክክል ወደኋላ ተራምዶ ማየት ያስፈልጋል ነገሩን ለመረዳት። በወቅቱ ጨቋኝነትና ብዝበዛ የተያያዘ ከምዕራቡ ዓለም ጋር ነበር፣ አውሮፓም ሆነ አሜሪካም ካሉት ጋር ማለት ነው። በዓለም ውስጥ የሚጨቆሉ ኃይሎች በተለይም ሶስተኛው ዓለም ብለን የምንጠራቸው ኃይሎች እንደ ደቡብ አፍሪካ፣ በአፍሪካ ውስጥ የተለያዩ የቀኝ ግዛት ኃይሎች የነበሩበት፣ በምዕራቡ በምንድን በእስያ በደቡብ አሜሪካ የነበሩ ተጨቋኝ ሀገሮች በሙሉ ይታገሉ የነበሩት ከነዚህ ከምዕራብ ኃይሎች ጋር ነበር። አንደኛ ያ ነው። ሁለተኛ ራሱ የአጼው መንግስት ዋና ተባባሪ የነበረው አሜሪካ ነበር፣ በነገራችን ላይ ማለት ነው። የአሜሪካንን አንዳንድ ነገሮች ያስመት የአጼው መንግስት ባለስልጣኖች ያመጣሉ፣ ያደርጋሉ። አጼውም ራሳቸው ማለት ነው፣ በአስተዳደሩም ሆነ በሌላም ነገር ግን ትክክለኛው ለምሳሌ ዲሞክራሲ የሚለው ነገር አይመጣም። የህዝብ መብት መረጋገጥ የሚለው ነገር የለም በምዕራቡ ዓለም እንደው የሚታየው አይነት ማለት ነው። ግን የመጨቆኛ የሚሆኑ ነገሮችን ለሚሰል የሚሆኑ ነገሮች ይመጡ ነበር እና አንድ ያ ከምዕራቡ ዓለም የተንትን ጋር የተገናኘው በሙሉ የጭቆናና የብዝበዛ ምንጭ መሆኑ ነው። በሌላ በኩል ደግሞ የሶሻሊስቱ ሀገር ሶሻሊስት የነበሩት ሀገሮች ደግሞ ለህዝባቸው ከርዕዮተ ዓለሙ ጭምር ከንድፈ ሀሳቡ ጭምር ማየት ይቻላል። ከንድፈ ሀሳቡ ጭምር አጠቃላይ ህዝቡን ነጻ የሚያወጣ ርዕዮተ ዓለም ከብዝበዛ ከጭቆና ማለት ነው መብትን የሚያሰጥ ርዕዮተ ዓለም የተለያዩ ችግሮችን በአንድ ሀገር ውስጥ ያሉትን ችግሮች ሳይንሳዊ በሆነ መንገድ መፍትሄ ሊሰጥ የሚችል ርዕዮተ ዓለም ሆኖ ነው ይታይ የነበረው። በእውነቱ ሲመረመርም በዛ ወቅት ውስጡ አንገባም በውስጥ በውጭ የሚታየው ይሄ ነበረ እና የተለያዩ ማህበር ይህንን የግራ እንቅስቃሴ የግራ ርዕዮተ ዓለም ሊወስድ የቻለ ከዚህ ለመነሳት ነው። በአንጻሩ ግን የኢህአፓ በሚመሰረስበት ወቅት በነገራችን ላይ ሀገራዊም ነበረ ማለት ይቻላል። ምንም እንኳ በመሰረተ ሀሳቡ የግራውን መስመር ቢከተልም የነ ሶቪየት ዩኒየንም ሆነ የሌሎችን ሳይወግዝና ሳይተች ያለፈበት የለ አልነበረም። የራሱ የሆነ ሀገራዊ የሆነ ግን ለህዝባችን ብሎ የቆመ አስተሳሰብን ብቻ የወሰደበት ሁኔታ ነው የነበረው በዛን ወቅት ማለት ነው እና ይህም ሊትሆን ይገባል። እንግዲህ ከዛ በኋላ በእርግጥ ከጊዜ በኋላ የታየ በሚመጣበት ጊዜ ከተመክሮ ሁኔታዎችን ለማስተካከል ችሏል። ኢህአፓ ውስጥ ወደ ዝርዝር አልገባም፣ ግን አስተካክሎ የሄደበት ነው። ሌላ ነገር ሌላ ነጥብ ላነሳ የምፈልገው ኢህአፓ ሲመሰረት ፕሮግራሙን አይታችሁ እንደሆነ ገና የመጀመሪያው ፕሮግራም ላይ የመልታይ ፓርቲ ሲስተም የብዙሀን ፓርቲ የብዙሃን ፓርቲ ይፈቅድ ነበር። የብዙሃን ፓርቲ እንግዲህ መልካ ፓርቲ ማለት ነው። ማይንድ ዩ በዛ ፓርቲ በዛ ስርዓት ውስጥ ነው ኢቭን ግንባር ቀደም የሆነውን የላባደሩን ርዕዮተ ዓለም መግፋት የላባደሩን አገዛዝ ወይም አምባገነንነት የሚለውን ማስፈን የሚለው በዚህ ሂደት ውስጥ አድርጎ ነበረ የሚያየው። እና ለየት ማለቱን ለማሳየት ያህል ነው። እንግዲህ አባ የጭቆኖች ፓርቲ ነው፣ የመጀመሪያው ፓርቲ ነው በሀገራችን ውስጥ። ከዛ በፊት የፖለቲካ ፓርቲ የሚባል አልነበረም። የመጀመሪያ ፓርቲ እንደመሆኑ መጠን በፓርቲው በተቋቋመበት ጊዜ ብዙ እክሎች ገጥመውታል። ተመክሮ አልነበረም ማለት ነው። በአንድ በኩል ፓርቲው ራሱ የተቋቋመው ሲመሰረት ገና የያዘው አገዛዝ የነበረበት ሁኔታ ስለነበር ራሱ ፓርቲውን አቋቁሞ በሀገር ውስጥ እንቅስቃሴ እያደገ እንዲሄድ ማድረጉ ምን ያህል ከባድ እንደሆን ማየት ይቻላል። እንግዲህ እሱን በዝርዝር ምናልባት አቶ እያሱ ሊገልጸው ይችል ይሆናል። ፓርቲው ከተመሰረተ በኋላ በዚህ በ35 ዓመት ውስጥ ብዙ ውጣ ውረዶችን አልፏል። ብዙዎቻችሁ ምታውቁ ስለሆነ ወደዛ ውስጥ ለመግባት አልፈልግም፣ ጊዜውም አጭር ስለሆነ። ብዙ ችግሮች አጋጥመውታል። ብዙ አስተዋጽኦ ለኢትዮጵያ ሕዝብ ብዙ አስተዋጽኦ አድርጓል። በጣም ከፍተኛ የሆነ አስተዋጽኦ ብዙ አባላቱ መስዋዕትነትን ከፍለዋል። ብዙ ችግሮችም አጋጥመውታል። ግን እነዛን ችግሮች ተወጡ መስዋዕትነትን ብዙ አባላቱ መስዋዕትነትን ከፍለው ብዙ ጠላቶች ተረባርበውበት ራሱን አቆይቶ አሁንም የኢትዮጵያ ሕዝብ አለኝታ አሁንም ለአብዛኛው ለችግሮቹ ተከራካሪ ጠበቃ አሁንም የኢትዮጵያ ሕዝብ መብት እውን እስካልሆነ ድረስ በምንም መንገድ አንገቱን የማይሰብር የማያቀረቅር ወደ ኋላ የማይል የማይበቀል የማይደክም የማይጠፋ ድርጅት ሆኖ ቆይቷል። አሁንም ይቆያል፣ ወደፊትም ይቀጥላል። የአባም እንግዲህ የአባ የሚያደርገው አብይ መልኩ ይሄ ነው። የአባ ውስጥ የተሰባሰቡት በሙሉ ብዙዎቻችሁ የምታዳምጡት ናችሁ፣ በሙሉ ለጥቅም ለግል ጥቅም ለግል ስልጣን ወይም ለተለየ አላማ የታገሉ አልነበረም። በምንም አይነት መንገድ ለግል ጥቅም የራሳቸውን ያስቀደሙ አባላት አልነበሩ። ራሳቸውን ለመጠበቅ ራሳቸውን ከአደጋም ሆነ ከሌላ ለመጠበቅ ወደፊት የሚገፉ አባላት አልነበሩ። ራስን አሳልፎ መስጠት ነው እንጂ ብዙዎቻቸው ያው የምታውቁት ነው። እንደነ ተስፋዬ ደበሳይ ሌሎችም ራሳቸውን ያጠፉበት ሁኔታ እንዳለ ግልጽ ነው። በጠላት ተይዘው መከራና ስቃይ ሲደርስባቸው ሰውነታቸው ሲተለተል ሲገረፍ የተለያየ ስቃይ ሲደርስባቸው ኢህአፓ ያቸንፋል ብለው የሞቱ በርካታ ናቸው። በብዙ ሺህ የሚቆጠሩ ናቸው። የኢህአፓ አባላት ለጥቅምና ለራስ እንትናል ለህዝብ ነው ያላቸው አላማም እምነትም ህልምም ራዕይም በሙሉ ህዝባቸው ነጻ የሚወጣበት ህዝባቸው መብቱ የሚቀዳጅበትን ሁኔታ ነው። እንደዛ ለህዝብ የሀብታ እንደ ድርጅት ለጥቅምና ለስልጣን ቢሆን ኖሮ በአጼው ጊዜ እንኳን መደራደር ባይቻልም ደርግ በመጣበት ጊዜ በቀጥታ ተደራድረው የስልጣን ተጋሪ ሊሆን ይችል ነበር። ተለምኗልም ተጠይቋልም ብዙ ምርጫም ተደርጎለታል፣ ግን አላደረገውም ለህዝብ ስለሆነ ማለት ነው። ያንን ደርግ አክሲ ስርዓቶች ሀገር አክሲ ቡድኖች ታገላቸው መስዋዕትነት ከፍለው ይታገላቸው እንጂ ወደኋላ አላለም። አሁንም ይታገላል። ይሄ ለኢትዮጵያ ህዝብ ትልቅ ቅርስ ነው። ምንጊዜም ከታሪክ የማይፋቅ ዘላለማዊ ሆኖ የሚኖር ቅርስ ነው። ይሄ አባ ቅርስ ይህንን ነው ይዘን የምንቀጥለው። አሁንም ወደፊት የምንገፋው የህዝባችን በአጠቃላይ ይህ እስካደረገ ድረስ አገራችን ነጻነቷ እስከተጠበቀ ድረስ ይህን አርማ አንግበን ወደፊት እንገፋለን። ይህን ነው እንግዲህ ለማለት የምፈልገው። አመሰግናለሁ ስላዳመጣችሁኝ። እንግዲህ የጥያቄና መልስ ጊዜም ያለም አልመሰለኝም፣ ግን በአጭሩ ይህንን ለማለት ነው የምፈልገው። ደህና ዋሉ።
እሺ፣ አቶ ፋሲካ በእውነት እጅግ በጣም እናመሰግናለን። በጣም ከተጣበበ ጊዜው ከትልቅ ጉዳይ ላይ ተነስተው ይህንን ቃለ መጠይቅ እንደሰጡ አውቃለሁኝ። ሁል ጊዜም በፈለግኖት ጊዜ በማንኛውም ሰዓት ስለሚቀርቡና ለእድምተኞቻችን የሚፈልገውን ማብራሪያ ስለሚሰጡልን በእውነት ምስጋናችን ከፍ ያለ ነው። ሁል ጊዜ ተደጋግሞ የሚጠየቅ ጥያቄ አለ። ይሄ የአንድ ድርጅት ወይም የአንድ ትውልድ ታሪክ መሆኑ ቀርቶ የኢትዮጵያ ታሪክ ሆኗልና ሊጻፍ ይገባዋል የሚል ተደጋጋሚ ጥያቄ ይቀርባልና እርስዎም ዛሬ ያጫወቱን እጅግ በጣም በጣም ትንሿ ነች፣ ከዛ እንደ ባህር ከሰፋ ታሪክ ውስጥ ትንሿ ነች። እንኳንም ለዚህ ለ35ኛው በዓል ለድርጅቶ ምስረታ በዓል በሰላም አደረሶ እርስዎንም በህይወት ያቆይልን። በመጨረሻ ላይ ማለት የምፈልገው ያ ሁሉ መስዋዕትነት ተከፍሏል። መተኪያ የሌላቸው ውድ ኢትዮጵያውያን አልቀዋል። መተኪያ የሌላቸው ውድ ህይወታቸውንም ሰጥተዋል ለዚህ ትግል። በአካልም ብዙ የተጎዱ አሉ። ልክ እንደነርሱ እርሶ ደግሞ 35 ዓመት ከእድሜው ላይ ሌላ ምንም ነገር ሳያምሮት የኢትዮጵያን ህዝብ የዲሞክራሲ የስልጣን ባለቤት አደርጋለሁኝ ብለው ይህንን ትግል ሳይሸሹ በጽናት እስካሁን ታግለው ይህንን ትግል እስከ መጨረሻው ለመግፋት አሁንም ካሉን ነባር አዋቂ በሳል አመራሮች አንዱ ስለሆኑ እኛም ከእርሶ ጋር በመሆናችን ኩራት ይሰማናል። ኢትዮጵያም ትኮራባቸዋለች። ብርቅና ድንቅ የሆነ ትውልድ ነበረ። በዚህ መንፈስ ነው የምንዘክረው። እንኳን አደረሳችሁ። በሌላ ጊዜ እንግዲህ ደግሞ ሰፋ ያለ ፕሮግራም ይዘን ከዚሁ ታሪክ እንደሚያጫውቱን ተስፋ አደርጋለሁ። በእድምተኞች ስም እግዚአብሔር ይስጥልኝ። እንኳን አደረሳችሁ።
እግዚአብሔር ይስጥልኝ። በጣም እንኳን አደረሳችሁ ሁላችን።
እሺ፣ እንግዲህ ወንድሞች እህቶች፣ አቶ ኢያሱን ከማቅረባችን በፊት አንድ ማሳሰቢያ ለቤቱ ለማቅረብ ፈልጋለሁ። ይኸውም በአሲምባ የውይይት መድረክ ስም አሲምባ ድረገጽም ላይ አውጥተነዋል። ከማርች 1995 እስከ ማርች 2007 ላለፉት 12 ዓመታት የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በመባል ወይም ሶኬፕ በዛ ውስጥ ያሉ አባላት ላለፉት 12 ዓመታት በጽናት ለኢትዮጵያ ፖለቲካ እስረኞች በሙሉ ካለምንም አድልዎ ላደረጉት ዓለም አቀፍ ቅስቀሳ ከፍተኛ ምስጋናችን እናቀርባለን። በርቱልን እንላለን። የኢትዮጵያ ሕዝብ ከጎናችሁ ነው ያለው ብለን እንላለን። ይህንንም ለማለት የፈለግ ነው። በተለይ እነ ጸጋዬ ገብረ መድህንን የመሰሉትን ደብተራው፣ እነ ወይዘሮ አበራሽ በርታ የመሰሉትን ሌሎችም በአጠቃላይ በኢትዮጵያ ውስጥ ያሉ የፖለቲካ እስረኞች በማንኛውም የፖለቲካ ድርጅት ውስጥ ይኑሩ፣ የኦኤልኤፍም ይሁኑ፣ የቅንጅትም ይሁኑ፣ የህብረትም ይሁኑ፣ ካለምንም ምክንያት ካለምንም ጥያቄ ዋይታቸውን፣ ድምጻቸውን ለዓለም እንዲሰማ ያደረጉ ድርጅት ስለሆኑ ነው። ይህንንም ለማለት የምገደድበት በኢትዮጵያ ውስጥ በአሁኑ ጊዜ ለዲሞክራሲ እንታገላለን የሚሉ ድርጅቶች ስማቸውን ለማንሳት የተጠየፉ ወይም የሸሹ ከተለያየ ሁኔታ ለዲሞክራሲ እንታገላለን ብለው እስር ቤትም እንኳን መግባት የደረሱ በጊዜው እድሉ እያላቸው ስለ እነዚህ እስረኞች ጉዳይ ምንም አይነት ምስክርነት ወይም ተገቢ ድምጽ ማሰማት ሳይፈልጉ በመጨረሻ እነሱም በዚህ አይነት ሁኔታ ላይ እንዲወድቁ የሆነበት ሁኔታ ሁሉ ይህ ድርጅት በአከታታይ ለሁሉም እስረኞች ማንኛውም ኢትዮጵያዊ ማድረግ እንዳለበት ለዲሞክራሲ እታገላለሁ የሚል ማንኛውም ሰው አንድ ሰው ካላግባብ ሌባም እንኳን ቢሆን ካላግባብ ካለ ሕግ ከታሰረ ጠቅላላው ሕግ ወይም የሕግ አሰራር መፍረሱን አውቆ ሁላችንም መታገል እንዳለብን ማወቅ ሲገባን ልክ የኔ እስረኞች ለኔ እስረኞች እየተባለ የሚደረገው አይነት አዝማሚያ እንዲከደ እየተደረገ ግን ይሄ ድርጅት በመሪነት ለ12 አመታት ያደረጉትን ባድንቆትና በርቱልን ለማለት ነው። አንዳንድ ጊዜ ጥሩ የሚታገሉና የሚያታገሉንን የሚሰሩትንም ማወቅና ምስጋናችንን ማቅረብ የሚገባ ነውና ይሄ መድረክ ከፍተኛው ምስጋና ይሰጣል። አሁን ማይኩን ላስቻለው ለቃለው እንግዲህ ወደሚቀጥለው ዝግጅት እናልፋለን። አመሰግናለሁ።